እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶልን እንደገና በፊቱ እንድንቅ ብለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ማርች 26 2026 እንደ አውሮፓውያን አቆጣጠር የሐሙሱ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7096 ነው። ዛሬ በቃል የሚያገለግለን ፓስተር በየነ ነው። ሰንበት ትምህርት የሚያወያየን የሚያስጠናን ዶክተር ጌታሁን ነው። በዝማሬ የምታገለግለን እህታችን ዘመና የታደለነች፣ በጸሎት ወይዘሮ ጌጤ። በዚህ ሳምንት የምናጠናውን ሰንበት ትምህርት ጥቅሱን አነባለሁ። መታሰቢያ ቁጥሩን የመጨረሻው የ13ኛው ሰንበት ትምህርት ነው የምናጠናው። እግዚአብሔር እንድታደርግ የሚፈልገውን ማድረግ በሚል መታሰቢያ ጥቅሱን አነባለሁ። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የሰማነውን እግዚአብሔር አምላክ ይባርክ። እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋህን ምሕረትን ቸርነትን አብዝተህልን እንደገናም በፊት እንድንቀር ስለረዳህን ተመስገን። ልጆቼ ልትለን ስላላፈርክብን እናመሰግንሃለን። ሳምንታችን በሰላም በሕይወት አሰንብተ እዚህ ያደረስከን ጌታ አንተ ስለሆንክ እናመሰግንሃለን። አቤቱ በምንወጣበት በምንገባበት ሁሉ ቸርነትና ምሕረት ስላልተለየን፣ ጠላት ከዘረጋው ወጥመድና አሽከላ ሁሉ ስለታደከን ስለጠበከን ጸጋ ስለበዛልን እናመሰግንሃለን። አሁንም ጌታ እግዚአብሔር ሆይ እንደገናም በፊትህ እንድንቀርብ እድልን ለሰጠህን ጌታ እናመሰግንሃለን። አሁንም በመካከላችን ተገኝ። አንተ ማስተዋል ጥበብህን አብዛልን። እኛ ዝቅ ብለን በእኛ ሕይወት አንተ ከፍ ብለህ ትታይ ዘንድ እንለምንሃለን። አቤቱ ጌታ ሆይ የኔንም የወገኖችንም ኃጢአት ይቅር በል። አንተ እንደምትወደው አንተ አድርጉ እንዳልከን እንዳንተ ፈቃድ መመላለስ እንድንችል አንተ እርዳን። ጌታ ሆይ በእኛ ራሳችን አንዳች ነገር ማድረግ አንችልም። ከኛ የምትሻው የምትፈልገው ምንድን ነው? ጌታ ሆይ አንተ እንድንሰራልህ የምትፈልገውን መስራት እንድንችል መንፈስ ቅዱስ ሆይ ታግዘን ትረዳን ዘንድ እንለምንሃለን። በዚህን ጊዜ ቃል ይዘው የሚመጣ ባሪያህንም በዝማሬ በጸሎት ሰንበትም በማወያየት የሚያገለግሉንንም እነሱን ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ። በሰጣቸው ፈቃደኛ ልብ ሁሉ እናመሰግናለን። ጉባኤውን ሁሉ ባርክ። ጌታ ሆይ አትለየን፣ መንፈስ ቅዱስህ አይለየን። በዚህን ጊዜ ብዙ የጸሎት አደራዎች መልሰሃል፣ እናመሰግናለን። አሁንም አቤቱ በፊትህ እናቀርባለን። የታመሙ በቤትም በሆስፒታል ያሉ ፈውስ ይንካቸው። ያዘኑት ልቦች ሁሉ አንተ አጽናና። ልጆቻችን ያንተ ጸጋ ምሕረት ቸርነት ይብዛላቸው። አንተ በደም ሸፍንልን። በስጋዊም በመንፈሳዊ እውቀት ተባርካቸው ዘንድ እንለምንሃለን። የጽሞና ጸሎት አለን። ጸልዩልን ያሉትን ሁሉ አንተ አስባቸው። የልባቸውን መሻት ፍላጎት እንደ ፈቃድ ፈጽምላቸው። ወደ አገር ቤት የሄዱትንም አንተ በሰላም መልስ። ሊሄዱ ያሰቡትንም በመንገዶቻቸው ሁሉ አንተ አብረሃቸው ሁን። እግዚአብሔር አባት ሆይ በዚህን ጊዜ በዓለም ዙሪያ ሁሉ ያለውን ሰላም ማጣታ ያለ የሰላም አምላክ አንተ ሰላም ስጥ። ለመሪዎች አንተ የቀናውን ልብ ስጣቸው። ጌታ ሆይ እባክህን አንተ ሕዝቡን ሁሉ ጠብቅ፣ ታደግ፣ ከክፉ ነገር ሁሉ ትጠብቀን ዘንድ እንለምንሃለን። እንግዲህ እኛ በረስታ ነው አንተ አትረሳም። የሁሉንም ልመና ጩኸት ሰማ ዘንድ እንለምንሃለን። በመካከላችን ተገኝ፣ አትለየን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ። ከዚህ ቀጥሎ የዝማሬ ጊዜ ይኖረናል። ፈቃደኛ በዝማሬ የሚያገለግለን
ይዘምራለሁ።
ሁለት ድምፅ ሰምቻለሁ። እህት ለምለም እና ሲስተር ባንቺ አምላክ ጌታ ይባርካችሁ።
መዝሙር 101 ኢየሱስን ስሻው ከኔ ጋር ነው የሚለውን ለጌታ ክብር ዘምራለሁ። ኢየሱስን ስሻው ከኔ ጋር ነው፣ ስፈራና ጭስ ቀስ ይዘኝ እኔን ለመ
ፈልገው እርሱን ስፈልገው እጅግ ስፈልገው ያጽናናል ተዘጋጅቷል። እጅግ ስፈልገው ኢየሱስ በእውነት እሻዋለሁ፣ በማናቸውም አይተወኝም። ለሸክሜ ደስታን ይሰጠኛል። እጅግ ስፈልገው እርሱን ስፈልገው እጅግ ስፈልገው ሊያጽናናኝ ተዘጋጅቷል። እጅግ ስፈልገው እኔ ስጠራው ግሩም ኃይል አለው። ሸክሜን ሁልጊዜ ይሸከማል። የደስታ መዝሙር ይሰጠኛል። እጅግ ስፈልገው እርሱን ስፈልገው እጅግ ስፈልገው ሊያጽናናኝ ተዘጋጅቷል። እጅግ ስፈልገው ኢየሱስ የኔ ነው እርሱን ስሻው፣ ኢየሱስ ስጠራው ይሰማኛል። እንዳልወድቅም ይደግፈኛል። እጅግ ስፈልገው እርሱን ስፈልገው እጅግ ስፈልገው ሊያጽናናኝ ተዘጋጅቷል። እጅግ ስፈልገው።
አሜን
አሜን አሜን። እግዚአብሔር እባክሽ ለምለም ጸጋውን ያብዛልሽ። እሱን ስንፈልገው የቅርብ አምላካችን አባታችን ስላለ ክብር ሁሉ ለእርሱ ይሁን። ጌታ እባክሽሽ ሲስተር ባንቻ
አመሰግናለሁ።
ከሲስተር ባንቻ አምላክ ቀጥሎ ሲስተር ለምለም ጌታ ይባርካችሁ።
ዘጠና አንድ በድሮ መጽሐፍ ኦ መንገዱ አድካሚ ነው፣ ኦ መንገዱ አድካሚ ነው፣ እግራችንም ቆሰለ፣ ከናነ ሮቅ ናት ወይ ከናነ ሮቅ ናት ወይ በበረሃ ላይም ፈንደን ማጠጊያዋን ናፈቅን። ሩቅ ናት ከኒያነ ሩቅ ናት ወይ በምድር ዳና ተሽወለ ስንኳሳለ
ጸጥታ ሰላም ያለው ከነአነ ሩቅ ናት ወይ? ከነአነ ሩቅ ናት ወይ? ፍራትና ጥርጥር በፍጹም የሌለባት ሩቅ ናት። ከነአነ ሩቅ ናት ወይ? በምድረ በዳና በአሸዋ ላይ ስንጓዛለን ደክመናል። ሩቅ ናት ከነአነ ሩቅ ናት
አሜን፣ አሜን። እግዚአብሔር ባክሽ ስተካንቻ አምላክ ጌታ ጸጋን ያብዛልሽ። ስለዚህ ግሩም ዝማሬ እግዚአብሔር እናመሰግናለን። ቀርብናተኝ ከዛ በሱ ላይ እንድንጓዝ ጌታ አምላክ ይርዳን። እሺ ሲስተር ለምለም፣ ጌታ ይባክሽ።
አሜን። ተባርክሽ የምትመሪ በደም የመላ ምንጭ አለ የሚለውን ነው የምዘምረው፣ ከ186 ከድሮ መዝሙር በደም የመላ ምንጭ አለ ተቀባ ከዚያም የታጠቡ ኃጥአን ከበደል ነጹ ነጹ ከበደል ነጹ ከዚያም የታጠቡ ኃጥአን ከበደል ነጹ የሟቹን ባደሳለው ያንን ምንጭ በማየት እኔም እንደ እርሱ የበደልኩ ከዚያ እነጻለው አንተ የሞትልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪነሱ ድረስ እስኪነሱ ድረስ የሚሞቱ ሰዎች ሁሉ እስኪነሱ ድረስ ያን ምንጭ ታየው በሃይማኖት ያዳነኝ ከሞት የደም ዘንት ቅር ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው ነፍሴን የሚያረካው የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው። አሜን። ተባረኩ።
አሜን፣ አሜን። እግዚአብሔር ባክሽ ሲስተር ለምለም ጌታ ጸጋውን ያብዛልሽ። በሚያነጽሩት መንጻት እንድንች ጌታ አምላክ ይርዳ። እሺ፣ አንድ የመጨረሻ
ዘምር።
እሺ፣ ጌታ ይባርክሽ፣ ዘምር ይልን።
አሜን። ከድሮ መጽሐፍ 149 ፍቅር ኦ ኢየሱስ ላንት የሚለውን እንዘምር።
በብዙ ላፍቅር ኦ ኢየሱስ ሆይ ለመናዬን ቆማ ስጸልይ ሳል ይህ ነው የኔ ምኞት ፍቅር ኦ ኢየሱስ ላንተ ፍቅር ላንተ ፍቅር ላንተ በፊት ደስታን ፈለግኩ እረፍትንም አሁን አንተን ስሻ ደጉን ስጠኝ ይህ ነው የኔ ጸሎት ፍቅር ኦ ስላንት ፍቅር ላንተ ፍቅር ላንተ ትካዜ ቢመጣብኝ የመላእክት ቃል ይጣፍጣ አብረን ስንዘምር ፍቅር ኦ ኢየሱስ ላንተ ፍቅር ላንተ ፍቅር ላንተ
አሜን። አሜን አሜን። እግዚአብሔር እባክሽ ማሳሰብ ከሆነ ያሳልሽ በሱ ፍቅር እንድንጸና በሱ ፍቅር እንድንታመንበት እሱን እንድናመሰግን እሱ እንድናፍቅ ጌታ አምላክ ይርዳን። ክብር ሁሉ ለእርሱ ይሁን። በዝማሬ ያገለግላችሁን እህቶቼ ሁሉ ጌታ አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ላለው በድጋሜ አሁን ደግሞ ሰንበት ትምህርት የምንወያይበት የምናጠናበት ጊዜ ነው። ዶክተር ጌታ አሁን እንኳን ደህና መጣህ። ጊዜውን ላንተ ይሰጣለሁ።
እግዚአብሔር ይስጥልን። የጌታ ልጆች ሁላችሁም እንደምን አላችሁ? በጌታ ስም ላችኋለሁ። ለነበረን በእውነት በመወዳደር ጌታን ለማክበር ስትዘምሩ የነበራችሁ ሁሉ እግዚአብሔር ይባርካችሁ። እንግዲህ በሰንበት ትምህርትም ልትወያዩ ሀሳብ ልትሰጡ ልሰሙ ከጌታ ደግሞ በረከትን ፈልገን ሁላችን ስለመጣን ሁላችሁም እናንተም ይባርካችሁ፣ ሁላችንም እግዚአብሔር ይባርከን። እግዚአብሔር የተመሰገነ ይሁን። አስጀምሮ የሚያስጨርስ አምላክ ነው። እንግዲህ ይሄንን የሶስት ወር የሚፈጀውን ሰንበት ትምህርት የተሰሎንቄና የቆላሲያስን መጽሐፍ ስናጠና ነበር። ብዙ በረከት ነው ያገኘ ነው። እግዚአብሔር የተመሰገነ ይሁን። ርዕሱ እንግዲህ በአጠቃላይ የሚለው ሰማይና ምድርን ማገናኘት የሚል ነው። ጌታ የተመሰገነ ይሁን። በመድኃኒታችን ኢየሱስ ክርስቶስ አማካይነት እሱ መለኮት ነው፣ እሱ ሙሉ በሙሉ ሰው ነው እና እኛን ከሰማይ ጋር ያስታረቀን በልዩ ጥበቡ እግዚአብሔር የተመሰገነ ይሁን። እንግዲህ ወደ መጨረሻው መጥተናል ማለት ነው። 13ኛው ሰንበት ትምህርት ነው ላይ ነው ያለ ነው። ይሄም የመጨረሻው ደግሞ የቆላሲያስ ምዕራፍ 4 የመጨረሻውን ክፍል ዛሬ የምናነበው ይሆናል። የተሰጠን እንግዲህ ቆላሲያስ ምዕራፍ 4 የመጨረሻው ክፍል ከ14 እስከ 18 ያለውን ነው የምናየው። ከዛ በፊት ግን መሪ ጥቅስ ወይም ደግሞ መግቢያ ጥቅስ ተብሎ ለዚህ ሳምንት የተሰጠን የሚገኘው ወደ ተሰሎንቄ ሰዎች ምዕራፍ 5:18 ነው። አማርኛው ሳየው ከ17 ጋር ስለተገናኘ አብሬ ያነባዋለሁ። ከዛ ቁጥር 9ንም እናነብና በጸሎት እንጀምራለን። ርዕሱ ምንድን ነው የዛሬ የሚለው? ለላዶቅያ የተሰጠው መልእክት ይላል። ለላዶቅያ ያለው ወይም ደግሞ የተሰጠው መልእክት እሺ መሪ ጥቅሱን ላንብብና በጸሎት እንጀምራለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ከዛ 9ንም አነብና መልሼ በጸሎት እንጀምራለን። እሺ እንዲህ ይላል፣ ሳታቋርጡ ጸልዩ፣ በሁሉም አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ደግሞ አለው፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የእግዚአብሔር ፈቃድ ምንድን ነው? ቁጥር 9 ላይ ስንመለስ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። ጌታ የመረጠን ለምንድን ነው? በጌታችን በኢየሱስ ክርስቶስ መዳንን። ሰማይና ምድርን ያገናኘ ጌታ እግዚአብሔር አምላክ ሆይ በአንድ ልጅ ያንተ ፈቃድ እንድንኖር ለዘላለም ሕይወትን እንድናገኝ አንድ ልጅን አሰቃይተ ለእኛ አሳልፈ ሰጥተ ያንተም ልብ ምን ያክል እንደቆሰለ ምክንያቱም የእኛ ልጆች ሲጎዱ በተለይም በቅርብ እዚህ የምትወደድ ልጅ አንተ የምታከፍር መኪና ገጭቷት በኮሌጅ ደረጃ ያለች የምታሳሳ ልጅ ማጣት ምን ያክል ወላጆችን ይጎዳል። እኮ ወላጆችን እኛ ብዙ ተጎድተናል። ነገር ግን አንተ አባት ወይ አንድ ልጅን ማጣት ምን ያክል ከባድ ነው። እኛ ሳንፈጠር በፊት አብሮ የኖረ ኦ ኃያል አባት ሆይ ምን ያክል ብትወደን ነው። ለዚህ ወደ ማስተዋል ጥራን። እግዚአብሔር እንዲሁ ዓለሙን ወደዋልና አንድ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ ይድን ዘንድ እንዳንጠፋ። እግዚአብሔር አምላክ ሆይ ተመስገን። ሰማይና ምድርን ያገናኘ ጌታ እኛ እሺ ብለን ከሰማይ ጋር እንድንገናኝ ልባችን ዛሬ ሙሉ ለሙሉ እንድንሰጥህ የመዳን ቀን ዛሬ ነው እንደተባለው ጌታ አምላክ ሆይ በእውነት በመዳን ቀን አንተ ስትጠራን እሺ ብለን እንድንሰማ ጸጋህን አብዛልን። በየዕለቱ ይህንንም ስለምታደርግልን እናመሰግናለን። እና እንግዲህ በመካከላችን ሆነ ጌታ አምላክ ሆይ የእውነት ቃልህን አንተ አስተምረን፣ ቃልን ስናነብ ቃል ይቀድሰን። በጌታ ኢየሱስ ክርስቶስ ስም እናመሰግናለን፣ አሜን። ወገኖች ሆይ እንግዲህ ዓለም ምን ያክል በጭንቀት ላይ እንዳለች እናያለን። ሰው ገንዘብ የወደደበት አስቸጋሪ ዘመን ላይ ነው። ጦርነትም ብዙ የሚሆነው ነገር ሁሉ በጥቅም ላይ ተመሰረተ እንጂ እገሌ ተጎዳ እገሌ ሊታገስ የሚል ነገር የለም። አንዱ ደግሞ የበላይ ሆነ ጉልበት ያለው ሌላውን ሲደቁስ በሀገራችን እንኳን ብዙ አገላጋይ አለ ረተው የተባለ። በአሁን ግን በዓለም የምናየው ሁሉም እኔ ምን አገባኝ ብሎ ማስታረቅ የለም ማስማማት የለም። ኃይል ያለው ኃይል የሌለውን በቃ ማይገመት አይነት ጥፋት ሲያጠፋ የአካባቢን ብቻ ሳይሆን ለዓለም ሁሉ መጥፎ የሆነውን ሁሉ ስናይ ዓለም ሕዝብ መሪ የተባለ ሁሉ ጸጥ ሲል ምን አይነት ዘመን ነው? እና ቃሉ ግን ነግሮናል ጠላት ሴጣን በመጨረሻ ዘመን ምን ያክል የከፋውን ሁሉ እንደሚያደርግ። ያንን በሆነ ጊዜ አይናችሁን ቀና አድርጉ። እንግዲህ ዛሬ አንዱ ዋናው መልእክቱ ልባችን የት ነው? አይናችን የት ነው? እና ለላዶቅያ ያለው መልእክት የሚያነቃቃ ነው እና ይህንን ሀሳብ እንድናይ ነው። እንግዲህ እስቲ እንደተሰጠን እንግዲህ እንድትተባበሩኝ በማንበብ ጠይቃለሁ። እንግዲህ ዛሬ ፎከስ ያደረገው ቆላሲያስ ምዕራፍ 4 ከ16 ከ18 ነው። የትላንትናውንም ትምህርት ተመልከቱና አወዳድሩ ስለሚል ከቆላሲያስ ምዕራፍ 14 እና 15 ነበር የትላንትናው። እስቲ አብረን ከቆላሲያስ ምዕራፍ 4 ከ14 እስከ መጨረሻ ያለውን እስከ 18 ያለውን እናንብብና በዛ እንግዲህ ዙሪያ እንነጋገራለን። የመጀመሪያው ክፍል እንግዲህ በእግዚአብሔር ፈቃድ መራመድ ወይም ጠንክሮ መኖር ነው የሚለው የዚህ ሳምንት ጥናትና እንዴት ነው በእግዚአብሔር ፈቃድ የምንቆመው የምንኖረው እና ከዚህ ትምህርት በተለይ ለላዶቅያ የተሰጠው በእውነት ለእነሱም ጭምር ይሄ መልእክት ነው የተባለውን ክፍል ስናይ ምን ትምህርት ከዚህ እናገኛለን? እኛስ የዘመኑ ላዶቅያኖች አይደለንም ወይ? ለመጨረሻው ዘመን የታጨችው ቤተ ክርስቲያን ውስጥ ብዙ ነገር የጎደላት ነገር ግን የክርስቶስ ፍቅር ሙሉ በመሆኑ እኔ የምወደውን እገስጻለሁ የሚል የምወደውን ሲል እወዳቸዋለሁ እያለን ነው ጌታና ጌታ የወደዳት ቤተ ክርስቲያን ማለት እኔና እናንተ አማኝ ነው እንግዲህ ቤተ ክርስቲያን ማለት እና እኔና እናንተን ጌታ ክርስቶስ በጣም እንደሚወደን ነገር ግን እኛ ደግሞ እንዳቅለሸለት ነው እና ወደ እሱ መመለስ እንዳለብን ያለውን ነው። እስኪ ከቆላሲያስ ሰዎች ጋር እንግዲህ ለላዶቅያም ይሁን የተባለው መልእክት ምንድን ነው? ከዚህስ ምን ትምህርት እናገኛለን የሚለውን እንግዲህ አብረን እናያለን። የሚያነብልን ፈቃደኛ ቆላሲያስ ምዕራፍ 4 ከ14 እስከ 18
አነባለሁ።
እሺ፣ ጌታ ይባርክሽ። ሌላ ድምፅ ሰምቻለሁ። እህቴ ደግሞ ከዛው ቆላሲያስ አብረን እንድናነቡ የተጠቀሰው ቆላሲያስ ምዕራፍ 2 ከ1 እስከ 3ን ከማዚ ቀጥለሽ ታነብልናለሽ። እሺ ማዚ ቀጥ፣ ጌታ ባርክ።
እሺ ቆላሲያስ 4 ከ14 ጀምሮ የተወደደው ባለመድኃኒት ሉቃስ ዴማስም ሰላምታ ያቀርቡላችኋል። በላዶቅያ ላሉት ወንድሞችና ለንምፉን በቤትም ላለች ቤተ ክርስቲያን ሰላምታ አቅርቡልን። ይህችም መልእክት በእናንተ ዘንድ ከተነበበች በኋላ በላዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከላዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ። ለአክሪጳም በጌታ የተቀበልኸውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ። በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው። እስራቴን አስቡ። ጸጋ ከእናንተ ጋር ይሁን።
አሜን። እሺ እዛው ላይ ቆላሲያስ ምዕራፍ 2 ከአንድ እስከ 3
እሺ አነባለሁ። ስለ እናንተና በላዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ይወዳለውና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና።
አሜን። እንግዲህ ጳውሎስ የሚተጋው ለምንድን ነው? ማን እንዲያውቁ ነው? መድኃኒታችን ኢየሱስ ክርስቶስ የድነታችን ሁሉ ጀማሪና ጨራሽ የሆነውን እና በተለይ እንግዲህ ጳውሎስ እንደምታውቁት የጌታ ብርሃን ከተገለጠለት በኋላ አይኑ አንደኛ እንትን ውጋት እንዳለው፣ ሁለተኛ ደግሞ በደንብ ማየት ስለማይችል ሲጽፍ ራሱ እየታገለ እና እዚህ ላይ እንግዲህ በገዛ እጄ የተጻፈ የኔ ጳውሎስ ሰላምታ ይህ ነው እና በገዛ እጄ የሚለው እንግዲህ ተመልከቱ፣ ዝም ብሎ ያለ ችግር መጻፍ ቢችል ይህንን አይጠቅስም እና ነገር ግን ይሄ የሚያሳየው ምንድን ነው? ለሌላው ግድ ስላለው በዛ ውስጥ እየታገለ ምን ያክል ሌሎቹ የእግዚአብሔርን ፍቅር ያውቁ ዘንድ እንደተጋ እናያለን እና እዚህ ላይ እንግዲህ ለላዶቅያም ይህንን መልእክት አንብቡ። በአጠቃላይ የተሰሎንቄ መልእክት እንግዲህ ምንድን ነው ስንል የተሰሎንቄ ሰዎች አንደኛ በምናይበት ጊዜ እንግዲህ አብዛኛው ምኖች ነበሩ? አይሁዶች ሳይሆኑ አህዛብ ነበሩ። እና አህዛብ ደግሞ አመጣጣቸው እንዴት ነው? ከእንግዲህ የጣዖት አምልኮ በ በተለይም እንግዲህ እንደልበል ውስጡ የኃጢአትን ባልዘረዝር በቃ ጌታን የማያውቁ ይሄ ይገጽተናል ይሄ ያደርገናል የሚል ነገር ስለሌለ በኃጢአት በጣም የተጨማለቁ እንደሆኑ በተለይም የእስራኤልን ታሪክ በምናይበት ጊዜ እግዚአብሔር እነዚህ ጽዋቸው ሞልተዋል መጥፋት አለባቸው እነሱ ጠፍተው እናንተ ቦታውን ትይዛላችሁ ነገር ግን ተጠንቀቁ እናንተም እንደነሱ ብታደርጉ እቺ ምድር ትጠፋችኋለች እንደነሱ ትጠፋላችሁ ታልቃላችሁ ብሎ ነበር እግዚአብሔር የሚናገራቸውና ምን ያክል እንግዲህ ከዛ አዘቅት የእግዚአብሔርን ቃል በደሚያስ አማካይነት በመስማታቸው ደሚያስ ደግሞ ከጳውሎስ ነው የተቀበለው ብዙ ጊዜ የሚነገረው በሮም እስር ቤት ባለበት ጊዜ እንዳስተማረው ነው የሚነገረውና ከዛ እንግዲህ ስንት ያክል ርቀት ነው ሄዶ ለሀገሩ ሰዎች በማስተማር እንግዲህ በቆላሲያስ ያሉ ሰዎች ምን ያክል ወደ ጌታ እንደተመለሱ ታዲያ ወደ ጌታ ሲመለሱ ይሄንን ያለውን ኃጢአት በሙሉ እርግፍ አድርገው ትተው አይደባልቁ በፊት የምድራዊ ህይወትንና የሰማይን ህይወት እንዳደባልቁ እንዲለዩ ለጌታ ትኩስ እንዲሆኑ ያለው መልእክት ነው። እንግዲህ ላዶቂያ ምን አይነት ናት የሚለውን ክፍል ነው ዛሬ የሚያተኩረው። ጌታ ክርስቶስ ስለ ላዶቂያ ምንድነው ያለው? ጳውሎስ ብቻ ሳይሆን ክርስቶስ ጌታችን ያዩስ ምንድነው? እንግዲህ ለሰባቱ አብያተ ክርስቲያን መድኃኒታችን ኢየሱስ ክርስቶስ የሰጠው መልእክት አለ። እዚህም ላይ እንግዲህ አንብቡት ይላልና እስቲ እናንብብና እነዚህ እንግዲህ የጳውሎስን በእውነት ከልቡ የሚቃጥተውን የክርስቶስን የማወቅ ሁኔታ እንግዲህ እኛ አብዛኛው እንግዲህ አይሁዳውያን አይደለንም። ስለዚህ ከተሰሎንቄ ሰዎች ህይወት ብዙ መማር እንችላለን ምክንያቱም እኛ አይሁዳውያን ስላልሆነና እስቲ ከራይ ምራፍ 3 17 እስከ 21 ጋር ይህ ጥቅስ ከዚህ ጥቅስ ጋር በምን ይገናኛል ብሎ ሰንበት ትምህርት ይጠይቃልና እስቲ እንግዲህ ጌታ ለመጨረሻ ጊዜ ላሉት አማኞች የሰጠው መልእክት ነው ላዶቂያ ሰንበት። በዛ ጊዜ ብትኖርም መልእክቱ የመድኃኒታችን ኢየሱስ ክርስቶስ የጳውሎስም ዘላቂ ነው። ለዛ ነው ዛሬ ከሁለት ሺህ ዓመት በኋላ እነዚህ መጽሐፎች ያነበ እንደገና ወደ እግዚአብሔር የምንመራው ያ መልእክቱ ለላዶቂያ በዛ ጊዜ 2000 ዘመን በፊት ለነበሩ ሰዎች ሳይሆን ለነሱም ለኛም እንደሆነ። ስለዚህ በተለይም እንግዲህ መድኃኒታችን ኢየሱስ ክርስቶስ ሚለውን እስቲ እንይ ምራፍ 3 ከ17 እስከ 21 አንብቡልን።
አነባለሁ ሶስት ተናገሩ።
እሺ አንተ አንብብልን ዛሬ ብዙ ጥቅስ ስለምናነብ ቀጥል አንተ አንብብልንና ያው ከ17 እስከ 21 ራይ ምራፍ 3 17 እስከ 21 እና ሐሳብ በዚህ ላይ እንድትሰጡ እነዚህ እንግዲህ የጳውሎስ የጻፋቸው እና ማስጠንቀቂያዎች ለላዶቂያ ጭምር እንዲነበብ ያለው ከዚህ ጋር ሲወዳደር እንዴት ነው የምናየው? ራይ ምራፍ 3 17 እስከ እሺ አንብብልን
ሀብታም ነኝና ባለጠጋ ሆኛለሁ አንድም ስንኳ አያስፈልገኝም የምትል ስለሆን ጎስቋላና ምስኪንም ድሃም እውርም የተራቆትህም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ አፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔም ወዳቸውን ሁሉ ገሳቸዋለሁ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ። ከእርሱም ጋር እራት እበላለሁ እርሱም ከእኔ ጋር ይበላል ይላል።
እሺ በጣም እግዚአብሔር ይስጥልን። እስቲ እንግዲህ በዚህ ላይ እናንተም ሀሳብ ጨምሩበትና እንዴት ነው እነዚህ ለላዶቂያ የተሰጠው መልእክት ለነሱ ከሁለቱም ከጳውሎስ ጋር የሚገናኙ እንዴት ነው? ለኛስ ደሞ ለዚህ ዘመን የሚሰጠን ትምርት አለ ወይ? ሰዓታችን እየሄደ ስለሆነ ቶሎ ቶሎ ሐሳብ ጌታ ይባርካችሁ። ብዙ ጥቅሶች ስላሉን ወደዛ እንድንሄድ።
ሄሎ
አቤት ማይ
ለላዶቅያ የተላከው መልእክት የሚያሳየው ትምክታችን በመንድን ነው? በጣም ዘመኑ እየከፋ በሄደበት በአሁኑ ዘመን ወደ መጨረሻው ዘመን የቤተ ክርስቲያን ራሷ አካሄዷ በራሷ ወደ መታመን ቤተ ክርስቲያን እንግዲህ ስንል ራሳችንን ነውና በራሷ ወደ መተማመን ቀኔ ላደርገው ይችላልው እኔ ልሆን ይችላልው ይሄን ካደረኩ በቂ ነው ይሄ ነው መደረግ ያለበት የሚል በራሷ ውሳኔዎች በራሷ ጉልበት የደንነት መንገድ ለመፈጸም የምትሞክርበት ጊዜ እንደማይመጣ አለ። የጌታ የእግዚአብሔር ድጋፍ የመንፈስ ቅዱስ ምሪት እንደማያስፈልግ በቃ በተለም ዶዝም ብሎ መራመድ ብቻ እንደሚሆን ነው የሚናገረውና እኛም ከነሱ የምንማረው ይሄ ነው። እንግዲህ አሁን በዘመን ባለንበት ጊዜ ትምክታችን ምንድነው? በእውነት አሁንም ያለሱ ምንም እንዳልሆነ እናስተውላለን ወይ? አለው ስንል እውሮች ነን ወይ? አለን ስንል ድሆች ነን ወይ? እና ይሄንን ማንነታችንን የኛን ማንነት በትክክል ተረተነዋል ወይ? የእግዚአብሔርንስ ማንነት በደንብ ተረተነዋል ወይ? የዛ ጊዜ ነው በትክክል ራሳችንን ማስረከብና በሱ መደገፍ የምንጀምረውና ያንን ከዚህ ቤተክርስቲያን እንማራለን።
አሜን። የዚህ ሳምንት ጠቅላላ የተሰጠው ርዕስ በእግዚአብሔር ፈቃድ ላይ መቆም፣ በእግዚአብሔር ፈቃድ መራመድ የሚለው ነውና ልክ ነው። ይሄ እንግዲህ ላዶቅያ መልእክት የእግዚአብሔርን ፈቃድ አውቀናል ወይስ እኛ ደህና ነን ይላል ራሳችንን እያታለልን እግዚአብሔርን እያገለገልን እየመሰልን ራሳችንን አገልግለን ወደ ሰማይ የቀረብን መስለን ምድራውያን ነን ወይ የሚለውን እንግዲህ ያንዳንዳችን የእግዚአብሔርን ፈቃድስ እንዴት ነው እናቀው? ከእግዚአብሔር ፈቃድስ ላይ ቆመን በእግዚአብሔር ፈቃድ ምንራመደው ምንጓዘው እንዴት ነው የሚለውን እንግዲህ ይሄ ጥቅስ ራሱ ይወክሰናል ይናገረናል። ጌታ ምን ይላል? በደጅ ቆም ያንኳኳለሁ፣ ማንንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እንግዲህ ይሄንን ብዙ ጊዜ ስንሰማ ጌታችን የእያንዳንዳችን ልብ ያንኳኳል፣ የሱን ፈቃድ እንድናቀና በፈቃዱ እንድንመላለስ በእኛ ፈቃድ እንዳንሄድ አንዱ ያለው መልእክት ነው። ላዶቅያ ደግሞ መልእክቷ ሁለተኛው ትልቁ መልእክት ብዬ ማስቦ ይሄን ሳጠና ትንሽ ይሄ ይሆንን ያልኩት እናንተም እስቲ አይ ተሳስተሃል አይ ሊሆንም ይችላል እንድትሉኝ እፈልጋለሁ። ለላዶቅያ እንግዲህ በመጨረሻው ዘመን ያለች ቤተክርስቲያን ናት። የመጨረሻው ዘመን ስንል የክርስቶስ ዳግም መምጫ ነው። አንድ ነገር ረ ደረሰ እኮ ሊመጣ ነው በደጅ ነው ስንል ምን ማለት ነው? ያ የሚከሰተው ነገር ፈጽሞ ቶሎ ሊሆን ነው እና መድኃኒታችን ኢየሱስ ክርስቶስ በደጅ ቆም ያለው ስለ አንዱ በቃ የዳግም ምጻቱ ጊዜ የለውም ሊመጣ ነኝ ተጠንቀቁ እያለንም ነው። የልባችንን ማንኳኳት ብቻ ሳይሆን ለዓለምም ሁሉ ጌታ የዚችን የምድርን ፍጻሜ ሊያመጣ እንደሆነ እንግዲህ ጌታን በመሳሌ ሲነግረን በተለይም በመጨረሻ ጊዜ እሱ ታላቅ የራት ግብዣ ያዘጋጃል። የታደሙቱ እንደቀሩ ታቃላችሁ በቃ የተከበሩቱ ወዳጆቼ ያላችሁ ነው ሲላችሁ ሁሉም አይ እኔ አዲስ በሬ ገዝቻለሁ አዲሱን በሬ መፈተን አለብኝ ያርስ አያርስ እንደሆነ እንግዲህ በዘመናችን አዲስ መኪና ገዝቻለሁ ይሄንንም ፕሮሰሱን እየጨረሳለሁ ለራስ ግብዣ አልመጣም ለወዳጁ ራስ ግብዣ ማለት ነው። የመሳሰሉትን ብቻ በመድራዊ ነገር ላይ እንደተተከሉ አይ ምስታግ ብቻ አለው ሌላም ደግሞ ወደ ንግድ ሄዳለሁ የመሳሰሉትን ብቻ ሁሉ በመድራዊ ያለው ምክንያት ሲያቀርቡ ከዛ ያ ንጉሱ ግብዣውን በደንብ አዘጋጅቶ የታደሙቱ ባለመምጣቱ ሂዱ በቃ በደጅ ጉንዱሹንን እውሩንም ያገኛችሁትን ምኑንም ሁሉ ጥሩ ቤቴን ይምላ ወገኖች እኛ ክርስቶስ አክብሮን የሞደው ንገጻለው ያለ እየጠራን እኛ እንቢ ብለን በራቱ ግብዣ አንገኝ እንሊሆን ለዚህ ነው እሺ ያለ ከሱ ጋር ምን ይሆናልላል ከሱ ጋር ራቴን እበላለሁ ታላቅ የራት ግብዣ ጌታ አዘጋጅቷልና ይሄ አንዱ ሁለተኛው ለለም የመጀመሪያው ልባችን ማንኳኳ ሲሆን ሁለተኛው ለዓለም ሁሉ ጌታ የመጨረሻውን ጊዜ ሊያመጣ ስለሆነ በደጅ ስለሆነ መንቃት አለብን የሚለውንም ሐሳብ የተናገረን እንደሆነ ነው ማየውና በተለይም የጌታ ራት ግብዣ ጋር ታሪኩን ሲያገናኝ የዳግም ምጽአቱ ጊዜ እንደሆነ ያሳያልና ከዛም ደግሞ አብሮ ያን የሚያመላክተው ምንድነው እኔ ድል ነስቼ በአባቴ ጋር በዙፋን እንደ ተቀመጥኩ ድል ለነሳ ከኔም ጋር በዙፋኔ ላይ ይቀመጣል እንግዲህ በጌታ ድል ነስተሃል ብሎ ሰማይ በዙፋኑ የሚሰበስበን መቼ ነው ዳግም ምጽአቱ ጊዜ ነው ስለዚህ ላዶቂያ ቤተክርስቲያን ወገኖች ሆይ እናንተ አማኞች ጌታ ዛሬ የሚናገረን መንፈስ ለአባያተ ክርስቲያናን መንፈስ ለአማኞች የሚናገረውን ጆሮ ያለው ይስማ ይላል እንግዲህ የጳውሎስም ይሄ ነው ተክቶ በዛ ዘመን ጌታ እንዲቀበሉ እንግዲህ ያ ዘመን ይሄ ዘመን ለማለት በጣም አስቸጋሪ ነው ወገኖች ምክንያቱም እነዛ ሰዎች የኖሩት 120 አመት ቢበዛ እኛም ዛሬ 90 100 እንዶ ግፋ ያለው ወደ 100 ምናምን ሊሄድ ይችላል በቃ ከ120 ብዙም ያልፍ አይሰማም ስለዚህ 2000 ምናምን የምንለው ህይወት የለንም የኛ ህይወት ያቺ 100 አጭር ናት እና በጌታ ዘንድ ደግሞ 1000 አመት እንደ አንድ ቀን ነውና ይሄንን አስተውለን ኦ ያኔ ዘመን ለነበረው እንዳንል ዛሬ ጌታ ለሁላችን እየተናገረን ነው በተለይ ክርስቶስ መልእክት እንስና ይሄንን ነው ሐሳብ ጨምሩበት እንግዲህ በተለይ በእውነት ከጌታ ጋር ቆመን እየተራመድን ነው ወይ ለላዶቅ ያለው መልእክት ማለት ለኔና ለናንተ በዚህ መጨረሻ ያለው መልእክት ምንድነው ሐሳብ
ሄሎ
ጋቢ
እና ጌታ ይባርካችሁ እና የተሰጠው ሐሳብ ሁሉ በቂ ነውና ትንሽ ለማጨመር ፈልጌ ነውና ላዶቂያ ወይ በራድ አይደለች ወይ ትኩስ አይደለች በሁለት መካከል ስላለች ነው ካፌ ተፋ ዘንድ ግዛ አለኝና ምለው ልትተፊ ነው ላዶቂያ አንቺ ላዶቂያ ልትተፊ ነው ወይ በራድ አይደለች ወይ ትኩስ አይደለች ካውለት ማከል ላይነሽና ኢላ እና በጣም አርጎ ያስተነቀቀን ያለው አላደል ሁልጊዜ አንብበን እንደምናልፍ ሳይሆን ዛሬ ይሄ ሲነበብ ይሄ ትምህርት ዛሬ በዚህ ጊዜ በዚህ ሰዓት ለምን ወደኛ መጣ ብለን በጣም ማሰብ የሚገባ ነገር ነውና አሁን እኛ እንዴት ነን እኛ እንደው አላደል አንዳንድ ጊዜ ብቻ ዝም ብሎ መመላለስ አለ በጌታ ቤት ዝም ብሎ መመላለስ አለ ለብ ብለን ማለት እና ይሄ ለብ ተከለበታ ህይወት ላይ እንድንወጣ ያስተማርነ ያለው ሌላው ይሄን እንደተናገረችው እንም ትንሽ መጨመር የሚፈልገው ንሳ ግቡ ነው ለው ወገኖቼ ሆይ እንደባውና ከሄ እንደተለ ማለት ጥሩ ጊዜ ነው በዚህ ጊዜ ይሄንን እንድንማር እግዚአብሔር ፈቃዱ ስለሆነ ንስሐ ግቡ ተመለሱ እያለ ነው ያለው መጥመቁ ዮሐንስም እኮ ንስሐ ግቡ ነው ያለው። ጌታ ክርስቶስም ንስሐ፣ ሐዋርያ ጴጥሮስም ንስሐ ግቡ እኮ ዛሬም ንስሐ ግቡ እያለ ነው ያለው። ስለዚህ ከላብታ ህይወት ተነስተን ትኩስ ክርስቲያን እንድንሆን መንፈስ ቅዱስን እንድናገኝ እንድንበረታ ትኩስ እንድንሆን ዛሬ ይሄ መልእክት ለብዙዎቻችንን እያስተማረ ነው ያለውና እና ለዚህ መልእክት እግዚአብሔርን አመሰግናለሁ ማለት ፈልጌ ነው። አመሰግናለሁ ዶክተር።
አሜን። ፓስተር ጌታ ይባርክ። ሰንበት ትምህርቱ ላይ እንደዚህ እንግዲህ የሚጠቅሰው በዘመን ሁሉ ለአማኞች ተመሳሳይ ችግር ምን ነበረ? እንግዲህ ጠላታችን አንድ በመሆኑ ጠላት ሰይጣን ተመሳሳይ ችግሮችን ያመጣል። ስራው ነፍስ መግደልን ነው። እስቲ እንግዲህ ኢሳይያስ ምዕራፍ 1 ከ16 እስከ 21 ያለውን ከማቴዎስ ምዕራፍ 3 ቁጥር 2 8 እስከ 10 እና ማቴዎስ 4 17 ከዛ ደግሞ 12 33 37 ጋር አወዳድሩ ብሎ ይለናል እና የሚያነብልን ፈቃደኛ የሆነ እሺ፣ ኢሳይያስ ምዕራፍ 1 ከ16 እስከ 21 መጀመሪያ 21ን ከዛ ቀጥሎ ነው የሚለው አንድ ላይ እናንብቦ። ምዕራፍ 1 ከ15 ጀምረሽ እስከ 20 አንብቢልን። ከ15 እስከ 20 ሌላ ሰው ማቴዎስ ምዕራፍ 3 ቁጥር 2 ከዛ አልፎ 8 እስከ 10 ከዛ ማቴዎስ 4 17 12 ደግሞ ምዕራፍ 12 33 እስከ 37 እንግዲህ በዘመን ሁሉ የነበረው ችግር ምንድን ነው? ከእግዚአብሔርስ ጋር ያን ችግር አስወል ትቶ ከእግዚአብሔር ጋር ለመታረቅ እግዚአብሔር የሚጠይቀው ጥያቄ ምንድን ነው? ለእኛ እንግዲህ የሚሰጠን ትምህርት ብዙ አለ እዚህ ላይ። እሺ ጌታ ይባርክሽ፣ አንብቢ ኢሳይያስ ምዕራፍ 1።
እሺ ኢሳይያስ 15:20 እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ፣ ልመናንም ብታበዙ አሰማችሁም። እጆቻችሁ ደም ተሞልተዋል፣ ታጠቡ፣ ሰውነታችሁንም አንጹ። የስራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተነፈገውን አድኑ፣ ለድሃ አደጉ ፍረዱለት፣ ለመበለቲቱ ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህን ተናግሯልና።
እግዚአብሔር ይስጥልን። ያ ኃጢአታችን በሙሉ እንግዲህ በዘመን ሁሉ ያለው የሰው ልጅ ኃጢአቱ ምንድን ነው? ከእግዚአብሔር መንገድ መራቅ ነው። በዘመን ሁሉ ደግሞ እግዚአብሔር መፍትሄ አለው። በቃ ኑ ታዘዙኝ፣ ከኔ ጋር ሁኑ። ኦ እንዴት ታላቅ በረከት ነው! እሺ ከማቴዎስ ጋር እናወዳደር። ማቴዎስ ምዕራፍ 3 ከዛ እዚህ ላይ ሀሳብ እንድጨምሩ ጠይቃለሁ። ማቴዎስ ምዕራፍ 3 ቁጥር 2 ከዛ ከ8 እስከ 10
አነባለሁ።
እሺ
1 እና 2 ከአንድ ላይ ነው ያለው።
እሺ
በዛም ወራት መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። 8 እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለ እንደምትሉ አይምሰላችሁ እላችኋለሁና። እነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እስካስ
ጌታ ከዚህ ያወጣን። እሺ እዛው ደግሞ አንብቢልን ማቴዎስ 4:17 ከዛ አልፈሽ ደግሞ ምዕራፍ 12 ላይ እንሄዳለን። 4:17
ከዚያ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር።
እሺ ምራፍ 12 33 ከ37
ምዕራፍ 12 33 እስከ 37 ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ እናንተ የስኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልቡ መልካም መስገብ መልካም ነገርን ያወጣል ክፉ ሰውም ከክፉ መስገብ ክፉ ነገር ያወጣል እኔ እላቸዋለሁ ሰዎች ስለሚናገሩ ስለከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ
እግዚአብሔር ይስጥልን በሐዋርያትም መጽሐፍ የተጠቀሰዋሉ ከዛው እንግዲህ በአጠቃላይ በመናይበት ጊዜ ስለነሳ ነው እንዲላል የሐዋርያት ሥራ ምዕራፍ 2:38 ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ እንግዲህ በዘመን ሁሉ ያለው ከእግዚአብሔር መንገድ ፈቀቅ ማድረግ በኃጢአት መጠመድ ነው ጠላት ሰይጣን እስከሚፈትነን ድረስ ያለ የእግዚአብሔር መልእክት ደግሞ እሱን ተው ኑ ወደኔ ንስሐ ግቡ እግዚአብሔር እንዴት ድንቅ አሰራርን ሰርቶ አድኖናል ወገኖች ሆይ የክርስቶስ ደም የማያነጻ ኃጢአት የለም የኛ ፋንታ ምንድነው ንስሐ መግባት እንግዲህ ሌላውን ትገላላችሁ ታቆስላላችሁ ሲል ወንድሙን የሚጣላ ነፍሰ ገዳይ ነው ይላል እና ወገኖች ሆይ ማንም እዳ እንዳይኖርባችሁ እዚያብረን ምናመልክ እና ያለን በተሰብ እንዴ እንዲበድላኝ እንዲበድሎኝ ቤቱ አልሄድም አማኞች ነን ወገኖች ሆይ ይቅር በለን እኛ ይበደሉንን ይቅር እንደ አልን እኮ ብለን ነው ምንጸልየውና አለዛ ወገኖች ሆይ ጠላት እንዳይፈትነን በምንም የፈለገውን በደል ይበድላችሁ ምክንያቱም እኛ የፈለግነው በደል በድለን ጌታ ክርስቶስ የማነጻው ደም የለም በቃ ንስሐ ግቡ ብቻ ጌታ ሆይ ይቅር በለኝ ማለት ብቻ ነውና ላዶቂያ በእውነት አይኗን ማብራት አለባት በመጨረሻው እንግዲህ ሰዓታችን ስለሄደ አራት ነጥቦች የተጠቀሰዋሉ በጥቅስ እንድትተባበሩኝ ፈልጋለሁ እነሱን ሳንናገር መሄድ የለብንም እንግዲህ ከክርስቶስ ጋር በእውነት እግዚአብሔር ሰማይና ምድርን አገናኘ ነው የሚለው የጠቅላላው የሰንበት ትምህርቱ ርዕስና መድኃኒታችን ኢየሱስ ክርስቶስ ሰማይና ምድርን ያገናኘው ጌታ የሚፈልግብን እንግዲህ ሲያጠቃልለው አራት ነጥቦችን ሰጥቶናል የመጀመሪያው ጥቅስ እንድታነቡልኝ ዮሐንስ 12:31 ከዛ ሁለተኛው ዕብራውያን 13:21 ዕብራውያን 13:21 ሶስተኛ የሚገኘው ራይ 21 ቁጥር 8 የመጨረሻው ደግሞ ራይ 21 ቁጥር 3 ላይ ይገኛል እሺ የመጀመሪያው የሚለው ጠላት ሰይጣን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ ያው በሰዎች አማካይነት በአሕዛብ በሮማውያን አማካይነት እና በአይሁዶች በካዱት አማካይነት ክርስቶስ መስቀል ላይ ሲውል ለጠላት ሰይጣን የነበረው ርህራሄ ወይም ደግሞ ሐዘኔታ በሙሉ ቆመ ብሎ ይናገረናል እንግዲህ ወገኖቼ ሆይ ይሄንን በመናይበት ጊዜ ጠላት ሰይጣን የተሸነፈ ነው ፈጽሞ ልንፈራው የማይገባ አው ኃይል ተሰጥቶታል እናቃለን ኃይሉ ግን ከክርስቶስ አይበልጥም ስለዚህ በምንም ጠላት ሰይጣን እንዳስፈራራት ቀደም ስጸልይ አንዲት ልጅ ሞተች ብያችኋለሁ እና በጣም ያሳዝን ሁኔታ ነው ቃሉን ታገለግላለች ቤተክርስቲያን ውላ ሽርሽር እንሂድ ብለው ነው በሄደች ጊዜ እረው ያሳዱኛል እንግዲህ ምታዩ የጠላት ሰይጣን ፍላጻ እንዳለ ነው በተሰቡ የሚናገረውና እጃችሁን በተለይ አያትየውን ጠንካራናት ገና እድሜው ገና ነው አያትየው እጅሽን እንደ ሙሴ ወደ ላይ ዘርግተሽ ጸልይ ና ወደ ላይ ዘርግቼ ስጸልይ ስጸልይ ፋይናሊ እየተከተልኩ እሷንም እየሮጥኩ እሷ ደግሞ ተከተሉኝ እያለች ትሸሻለች አሉ እና ከቤተሰቦቿም ጭምር ነው የምትሸሸው እና ልክ በክርስቶስ እና በጴጥሮስ መካከል ጠላት የገባውን አይነት ነው የሚመስለው እና እነሱ ስትከተሏት እሷ ስትሸሽ ይኸው ሊያንቁን ነው ሊይዙኝ ነው እያለች በዛ በቅዳሜ ከሰዓት ስትሮጥ ልክ አያትየው ስትናገር ደክሞን እጄን ሳወርድ ከየት መጣ ሳይባል ጥቁር መኪና ገጭቷት አንገቷ ተሰብሯ ሞተች የሚል አይነት ሁኔታ አለ። ወገኖች ሆይ እዚህ ላይ ጠላት ሰይጣን የተሸነፈ ነው። ፈጽሞ ልንፈራው አይገባንም። እና እሱ ከሸሹት እንዴት ነው መጣብኝ ብለን ከፈራ ነው ህይወትን ከማጥፋት አልፍም። እንዴ የዚች ልጅ ህይወት እንዴት እንደዚህ ሆነ ስንል ብዙ መልስ የለንም። የዮብ ልጆች እንዴት አለቁ የሚለው ጥያቄ ይመጣል። ጴጥሮስ መጥምቁ ዮሐንስ እንደሱ ያለ ነቢይ የለም ተብሎ ክርስቶስ ግን አላዳነውም። ገና በጫቅላ እድሜው ተሰዋ። ለምን ጌታ ነው መልስ የሚሰጠን። አይኖቹን ሁሉ ያብሳል እሱ እና ያው እዚህም የሚናገረው ሰንበት ትምህርቱ ላይ 1000 ዘመን ከጌታ ጋር እንደምንነክስ ያኔ እንባችን ሁሉ ይታደሳል። ሁለተኛው ክፍል እንግዲህ ጠላት ሰይጣን በዚህ ተወገደ ይላል። ሁለተኛው እንግዲህ ከእግዚአብሔር ጋር በእውነት እግዚአብሔር ምድርና ሰማይን ሲያስታርቅ የጠላት ማንነት ታወቀ። ጠላት ከዛ በኋላ በእግዚአብሔር ፊት ኢዮብን ሲከስ እንደነበረው በእግዚአብሔር ፊት በእግዚአብሔር ጉባኤ ቀርቦ መክሰስ አይችልም፣ ተወግዷል። ከዛ በኋላ ጌታ ይክበር። ሁለተኛው እንግዲህ ዕብራውያን 12:21 ያወጣ ሰው አለ?
12 ነው 13 ነው ያልኩት?
ዕብራውያን 13:21 ይቅርታ።
እሺ። በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ ያድርጋችሁ ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን።
አሜን። እንግዲህ ይቅርታ ሰዓታችን ስላለቀ ቶሎ እዚህ ላይ እቺን ሐሳብ እርግጥ ብዙዎቻችሁ ታነባላችሁ ሳናየው እንዳንሄድ ነው። እንግዲህ የፍርድ ምርመራ መድኃኒታችን ኢየሱስ ክርስቶስ በሰማይ ሆኖ ዛሬ በቅዱስ ቅዱሳን ሆኖ የፍርድ ምርመራ ላይ ነው። ኃጢአታችን ስንናዘዝ ያ የተናዘዝነው ኃጢአት የሚነጻው በቤተ መቅደሱ ነው። ጌታ ያንን ኃጢአታችን ሁሉ በደሙ ሸፍኖ በአባቱ ፊት የሚቃጥልን የንስሐ ጊዜ ነው። ከዛ በኋላ እንግዲህ መድኃኒታችን ኢየሱስ ክርስቶስ ይገለጣል። ሲገለጥ 1000 ዘመን ከሱ ጋር አብረን እንኖራለን። ይሄን ደግሞ ራእይ ምዕራፍ 21 ቁጥር 8ም ያመለክተናል። ከዛ ራእይ ምዕራፍ 21 ቁጥር 3 በእውነት ኃጢአትና ሞት ለመጨረሻ ጊዜ የሚወገዱበት 1000 ዘመን ከጌታ ጋር በምንነክስበት ጊዜ ያለንን ጥያቄ ሁሉ የሚመለስብን ጥያቄ ነው። እሱ የሚናገረው ራእይ ምዕራፍ 21 ቁጥር 8 ላይ ነው። በመጨረሻ እንግዲህ ራእይ ምዕራፍ 21 ቁጥር 3ን አነብና እንጨርሳለን። እንዲህ ይላል፣ ታላቅም ድምጽ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ህዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ወገኖች ሆይ ጌታ ያዘጋጀልን ይሄ ነው። በመጨረሻም ከኛ ጋር አብሮ እንደሚኖር ህዝቤ ልጆቼ ብሎ አብሮ እንደሚኖር እኛ ደግሞ አባታችን ንጉሳችን ብለን አብረን የምንኖርበት ጊዜ ነው። እግዚአብሔር ሰማይና ምድርን በዚህ ሁኔታ አስታርቋል። እንግዲህ ከተሰሎንቄና ቆላሲያስ ብዙ አጥንተናል። በቂ ያለም አብረና አጥና እንደው አንድ መደምደሚያ ሐሳብ አለኝ የሚል ትንሽ አንድ ደቂቃ ስጡንና አለ። እሺ ይቅርታ እንግዲህ ሰዓታችን አልቆ እየተጋፋው ነበር። እግዚአብሔር ይባርካችሁ። በቃ በዚህ እንደምድሞ በእውነት እነሆ የእግዚአብሔር ድንኳን በእኔና በእናንተ መካከል የሚያድርበት ጊዜ ይመጣል። ከሞት ወደ ሕይወት የምንሻገርበት ጊዜ ጌታ በደጅ ሆኖ እያንኳኳ ነው፣ ሊመጣ ነው እና ይሄ ምድር ሁሉ የምናየው ጌታ ማንኳኳቱን ነው የምናየው። ድምፁን እንስማ፣ አይናችን ከዚህ ምድራዊ ነገር እናንሳና የጌታችንን እንጠባበቅ። ወገኖች ሆይ እንግዲህ ይህንን ጸጋ ያበዛልን እንድናቀው ያደረገን ጌታ ለላዶቅ ያለውን ተኝተሻል ንቅ ያለውን እግዚአብሔር በጸጋው ያንቃን። ከእሱ ጋር እንድንራመድ እግዚአብሔር ጸጋውን ያብዛልን። እንጸልይ። አባታችንና አምላካችን ሆይ ክብር ክብር ምስጋና ለአንተ ይግባ። እንዴት ልብን የሚያሞቅ ነው! አይዟችሁም፣ የፈለገውን ኃጢአት ብትሰሩ እኔ ኃጢአታችሁን አጥባለሁ። እሺ ብትሉ ብትታዘዙ ያዘጋጀሁላችሁን በረከት ትበላላችሁ። ያንተን በረከት እንፈልጋለን። ጌታ ሆይ አምፀን ሰይፍ እንዲበላን አንፈልግም። ወደ አንተ መጥተናል። ተቀበለን፣ ኃጢአት በደላችን ይቅር በለን። ይህን ጉባኤ አንተ ባርክ። ይህን ቴሌኮንፈረንስ ያዘጋጀልን አንተ ነው። በብዙ ተባርከናል። ጌታ አምላክ ሆይ የበለጠ አንተ በረከት ይብዛልን። የሚቀጥለውንም ፕሮግራም አንተ ባርክ። እንግዲህ ልትመጣ ነው። እጃቸውን ዘርግቶ ከሚቀበሉ ለዘላለምን አንተ በሰዎች መካከል ድንኳን ስታረግ ከአንተ ጋር ከሚኖሩ እድል ፋንታችን አድርግልን። በጌታ ኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።
አሜን አሜን አሜን። እግዚአብሔር ይባርክ። ዶክተር ጌታን ጸጋውን ያብዛልን። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እንዲሁም ተጨማሪ ሀሳብ በመስጠት በማንበብ የተባበራችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። እኛም በተማርነው ጸንተን መኖር እንድንችል እግዚአብሔር አምላክ ይርዳን። ከዚህ ቀጥሎ የዝማሬ ጊዜ ነው የሚኖረን። ዛሬ በዝማሬ የምታገለግለን እህታችን ዘመናይ ነች። እንኳን ደህና መጣሽ ዘመናይ። ታደለ፣ ጊዜውን ላንቺ እሰጣለሁ። ጌታ ይባርክሽ።
እሺ፣ ለእግዚአብሔር ክብር ዘምራለሁ። አንተ የሚያርቁኝን ሁሉን ነገር ትቼ ልከተል ጌታ ካንተ ጋራ ሆኜ በዚህ ዓለም ያለው ኃላፊ ነውና በአንተ ቤት ልኖር ሁሉን ልተውና ሀብት፣ ዝና፣ ስልጣን፣ ማዕረግ፣ እውቀት፣ ጥበብ፣ ምቾት፣ ድሎት ካንተ እንዳያርቁኝ አምላኬ አምላኬ ጠብቀኝ። ሀብት፣ ዝና፣ ስልጣን፣ ማዕረግ፣ እውቀት፣ ጥበብ፣ ምቾት፣ ድሎት ካንተ እንዳያርቁኝ አምላኬ አምላኬ ጠብቀኝ። ራስን መውደድና ለራስ መሯሯጥ የስጋ ምቾትና የዓለም ፍላጎት ካንተ ከፈጣሪ ከቶ እንዳያርቁኝ የሰማይ አባቴ ከለላዬ ሁነኝ። ሀብት፣ ዝና፣ ስልጣን፣ ማዕረግ፣ እውቀት፣ ጥበብ፣ ምቾት፣ ድሎት ካንተ እንዳያርቁኝ አምላኬ አምላኬ ጠብቀኝ። ስደት፣ ረሃብና ፈተናና ስቃይ ችግር መከራና ጥርጣሬ ፍርሃት እውነትን እንድሸት ከቶ እንዳያደርጉኝ ከሃዲ ከመሆን አምላኬ ጠብቀኝ። ሀብት፣ ዝና፣ ስልጣን፣ ማዕረግ፣ እውቀት፣ ጥበብ፣ ምቾት፣ ድሎት ካንተ እንዳያርቁኝ አምላኬ አምላኬ ጠብቀኝ። እኔነቴን ትቼ አንተን እንድመስል ሁሌ ለውጠኝ ጌታዬ፣ ለክብርህ እንደወልኔ ይህ የኔ ልመና ምኞቴ ነውና ኃይልና ብርታትህ ይሁን ከኔ ጋራ ሀብት ዝና ስልጣን ማረግ እውቀት ጥበብ ምቾት ድሎት ካንተ እንዳያርቁኝ አምላኬ አምላኬ ጠብቀኝ ሀብት ዝና ስልጣን ማረግ እውቀት ጥበብ ምቾት ድሎት ካንተ እንዳያርቁኝ አምላኬ አምላኬ ጠብቀኝ አሜን።
አሜን አሜን አሜን። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ፣ አንቺንም ቤተሰብሽንም እግዚአብሔር አምላክ ይባርክ። አዎ ሀብት ዝና ስልጣን ማድረግ እውቀት ጥበብ ምቾት ድሎት ከጌታ እንዳያስቀረን እግዚአብሔር አምላክ ይርዳን። እሺ፣ ከዚህ ቀጥሎ አሁን ወደ ቃሉ እንሄዳለን። ፓስተር በየነ እንኳን ደህና መጣ፣ ጊዜውን ላንተ ሰጣለሁ። ጌታ ይባርክ።
እሺ፣ እግዚአብሔር አመሰግናለሁኝ። በመስመር ላይ ያላችሁ ሁላችሁንም እንኳን ደህና መጣችሁ ላለሁ። ዛሬ ደግሞ ጌታ እንደተለመደው እንደሚባርከን ተስፋ አለኝ። የዮሐንስ መልእክት እያጠናን ነው። በጣም ትልቅ መጽሐፍ አይደለም፣ ትንሽ ወደ አምስት ምዕራፍ የሚሆኑ አጫጭር አጫጭር ቁጥሮች ያሉት መጽሐፍ ነው። ግን እስካሁን ድረስ ግማሽ ደርሰን ይሆናል፣ ከዛ አላለፍንም። ባለፈው ምዕራፍ ሶስት ከቁጥር አንድ እስከ ሶስት ያለውን ነበር ያየነው። የእግዚአብሔር ልጅ ስለመሆን እግዚአብሔር እዩ እንዴት ያለ ፍቅር ሰጠን፣ አብ የእግዚአብሔር ልጆች ተብለን እንጠራ ዘንድ ያለው እና የእግዚአብሔር ልጅ መሆን ትልቅ ክብርም ነው፣ እንደገና ደግሞ ኃላፊነትም ነው፣ እድልም ነው። እድል ደግሞ ሁልጊዜ ኃላፊነት ጋር ይመጣል ማለት ነው እና እግዚአብሔር ልጆች ከሆን ደግሞ እርስ በእርስ እኛ ደግሞ ወንድማማችንን እንደ ወንድም ልንኖር ይገባል የሚሉ ሀሳቦችን አንስተን ነበረ። ዛሬ ባለፈው ቁጥር ሶስትን ነበር ያየነው፣ ምዕራፍ ሶስት ከቁጥር አንድ እስከ ሶስት ነበር ያየነው። ዛሬ ደግሞ ምዕራፍ ሶስት ከቁጥር አራት እስከ ስምንት ያለውን እንመለከታለን እና ርዕሱን በንጽህና መኖር ብያለሁ። የዮሐንስ መልእክት ምዕራፍ ሶስት ከቁጥር አራት እስከ ስምንት በንጽህና መኖር። እስኪን ክፍል እናንብብ። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ፣ እሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአት ያደርጋል እና ይላል እና ዮሐንስ መልእክት ለሁሉም ክርስቲያኖች ጠቃሚ ቢሆንም ይህንን መልእክት ስጽፍ ዮሐንስ የተወሰኑ ይህ ማስጠንቀቂያ የሚያስፈልጋቸው ሰዎች በአእምሮው ነበሩ። እነዚህ የሐሰት መምህራን እግዚአብሔርን እናውቃለን ይላሉ። እንደው ጨርሶ ከሃዲዎች አይደሉም፣ አናውቀውም አይልም፣ እግዚአብሔርን እናውቃለን ይላሉ። ትእዛዙን ግን አይጠብቁም። በዮሐንስ 2:4 ላይ ይህን የምናየው እንደገና እነዚህን ሰዎች ምን ይላቸዋል? ውሸታሞች ናችሁ በማለት ይጠራቸዋል። እግዚአብሔርን እናውቃለን ይላሉ። እግዚአብሔር ደግሞ ብርሃን ነው እና አይ እግዚአብሔር ብርሃን ነው፣ እናንተ እግዚአብሔር እናውቃለን እያላችሁ በጨለማ ውስጥ የምትመላለሱ ናችሁ ይላቸዋል። ኃጢአትን የሚያደርግ ሁሉ አመፅን ያደርጋል አላለም? ቁጥር አራት ላይ ኃጢአትም አመፅ ነው ያለው ለነሱ ነበር። ኃጢአት በማድረግ የሚቀጥል አመጽ ማድረጉ ነው። አመጽና ጥያት ተመሳሳይ ቢሆኑም ትርጉማቸው 100% አንድ አይደለም። ኃጢአት የግሪክ ቃል አማርቲያ ታርጌት አለመምታት መሳት ማለት ነው። በመንፈሳዊ ህይወት በግብረ ገብነት ሞራሊ ወደ ግቡ አለመድረስ ነው። መንፈሳዊ ጎደሎነት ነው ኃጢአት። ስህተት መስራት ነው ኃጢአት። አመጽ ደግሞ በስህተት መቀጠል ሳያቋርጡ በስህተት ውስጥ መኖር ነው። አያችሁ ልዩነታቸውን? አመጸ ስንል ምን አለን? አቀጠለበት እንዲ ብሎ ማለት ነው አይደል? እና ኃጢአት ወደ ታቀደልህ ግብ አለመድረስ ታርጌቱን አለመምታት ነው፣ መሳሳት ነው። ጥሩ ነገር ግን አይደለም። አመጽ ደግሞ ከዚያ ጠንከር ያለ በዚያ ስህተት ላይ በዚያ ስህተት ውስጥ መቀጠል ነው። አመጽ ሳያቋርጡ በስህተት ውስጥ መኖር ነው። ስለዚህ አመጽ ምንድነው? የልምድ ኃጢአት ነው። ኃጢአትን የህይወት ክፍል አድርጎ ልምድ አድርጎ ምን ችግር አለው? ሰው ሁሉም ያደርገው አይደል እንዴ? ባህሉ ይፈቅዳል ብላ እዛ ውስጥ መኖር ነው። ሐዋርያው ዮሐንስ ክርስቲያን አንድም አይወድቅም አላለም። ክርስቲያን አንድም ወይም ምልክት አይስትም፣ ታርጌቱን አይስትም አይልም። ለምሳሌ በቁጥር 3 እርሱም ይህንን ተስፋ የሚያደርግ ሁሉ እሱ ንጹህ እንደሆነ ራሱን ያነጻል። ራሱን ያነጻል ስል ምን ያሳያል? መቆሽ ክርስቲያንም ሊቆሽሽ እንደሚችል ፍንጭ ይሰጣል አይደለም? ካልቆሸሽ ራስህን አታነጻም። ክርስቲያንም ሊቆሽሽ ይችላል። ያልቆሸሸ መንጻት አያስፈልገው። መንጻት ካስፈልገው ደግሞ ቆሿል ማለት ነው። እና ነገር ግን ክርስቲያን በኃጢአት ውስጥ ተደላድሎ አይቀመጥም፣ አይመቸውም። ኃጢአት በእቅዱ ውስጥ በአጀንዳ ውስጥ የለም። ዮሐንስ ይህንን ሀሳብ ሰፋ አድርጎ ይናገራል። በምዕራፉን ስታዩ ለምሳሌ ቁጥር 4 ዮሐንስ ወንጌል ዮሐንስ መልእክት ምዕራፍ 3 ቁጥር 4 ኃጢአትን የሚያደርግ አመጽ ያደርጋል። ኦኬ። እንደገና ቁጥር 6 በሱ የሚኖር ሁሉ ኃጢአት አድርግ። እንደገና አሁንም ቁጥር 6 ኃጢአትን የሚያደርግ ሁሉ አያውቀውም። ማንን? እግዚአብሔርን። ቁጥር 7 ማንም ማስታችሁ ጽድቅን የሚያደርግ ጻድቅ ነው። ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው። ቁጥር 9 ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ቁጥር 10 ደግሞ ጽድቅን የማያደርግ ወንድሙን የማያውቅ ከእግዚአብሔር አይደለም ይላል። እና ኃጢአት በተግባር የምንፈጽመው ነገር ብቻ ሳይሆን በአእምሯችን የምናስበው ነገር ጭምር ነው። ሔዋን የዛፍዱን ፍሬ ከመብላቷ በፊት በልቧ ውስጥ ኃጢአት ተረገዘ። ከበላች በኋላ አይደለም ኃጢአት የተረገዘው፣ ገና ከመብላቷ በፊት በልቧ ውስጥ ተረገዘ። በእግዚአብሔርና በእግዚአብሔር ስልጣን ላይ አመጸች። ዛፍቱን ቀጥፋ በበላች ጊዜ ኃጢአት አሁን ይፋ ሆነ፣ በተግባር ታየ ማለት ነው። በውስጥ የነበረው በውስጧ ተረግዞ የነበረው ኃጢአት የተሳሳተ ምርጫ ወደ ማድረግ መራት። ተወለደ ተረግዞ የነበረው ጌታ ኢየሱስ በማቴዎስ 15:19 ከዚህ ጋር የሚስማማ ሐሳብ ተናግሯል። ከልብ ክፉ ሐሳብ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልን። ስለዚህ ኃጢአት ክፉ መስራት ብቻ ሳይሆን ማሰብም ጭምር ነው። ባለማች ፈጣሪ በእግዚአብሔር ላይ በማመስ መቀጠል ነው። እግዚአብሔር ተናግሯልና ሰማያት ስሟል ኢሳይያስ 2 ላይ ምድርም አድምጪ ልጆችን ወለድኩ አሳደግኩ እነሱም ማመጹብኝ ኃጢአተኛ ወገንና በደል የምትሞላ ሕዝብ የክፎች ዘር እርኩሰትን የምታደርጉ ልጆች ሆይ ወዮላችሁ እግዚአብሔርን ትተዋልና የእስራኤልንም ቅዱስ አቃለዋልና ወደ ኋላቸውም እየሄዱ ተለይተዋል። በጣም የሚገርመው ዮሐንስ ባለፉት ቁጥሮች ኃጢአት የለብንም ብንል ራሳችንን እናስታለን ብሎ ነበረ። ኃጢአት አለብን ብሎ ነበር። ግን ቁጥር 8 ላይ ደግሞ አሁን በአንደኛ ዮሐንስ 1:8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን ካለ በኋላ እንደገና በኃጢአታችን ብንናዘዝ ይቅልለን ከመጣም ሁሉ ሊያነጻን የታመነና ጻድቅ ነው አለ ቁጥር 9 ላይ። ኋላ ቆይቶ ኃጢአት አታድርጉ ነገር ግን ኃጢአት ብታደርጉ ከአብ ዘንድ ጠበቃ አለን በማለት መክሯቸዋል። ታዲያ አሁን እንዴት ክርስቲያን ኃጢአት አያደርግም ይላል? ክርስቲያን ኃጢአት አያደርግም አላለም? ላይ መግቢያ ላይ ስናነብ ይህ ብዙ የመጽሐፍ ቅዱስ ተማሪዎችን ያጨቃጨቃቸው ጉዳይ ነው። ግን በጣም ከባድ አይደለም። ክርስቲያን ኃጢአት አያደርግም ማለት ክርስቲያን ኃጢአት አይሰራም የተባለው የልምድ ኃጢአት አይሰራም። ኃጢአትን የህይወቱ ልምድ አድርጎ አይኖርም ነው እንጂ አይደናቀፍም ማለት አይደለም። ሊደናቀፍ ይችላል። አንድ ህፃን ልጅ እስኪ ልውደቅ ብሎ አቅዶ አይወድቅም። እቅዱ እሱ ቀጥ ብሎ ለመሄድ ነው እየሞከረ ያለው፣ ግን ይወድቃል። ክርስቲያንም እንደዚያ ነው። እቅድ አውጥተህ ተዘጋጅተህ ኃጢአት አሰራም ነው እዚህ እያለ እንደዛ ከሆነ ያ አመፅ ነው፣ ያ የልምድ ኃጢአት ነው። ክርስቲያን ያንን አያደርግም ነው። ይወድቃል፣ ግን ይደናቀፋል። ኃጢአት ከሰራ ከወደቀ ልክ እንደ ዳዊት በአመፅ ላይ ወድቆ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህን ብዛት መተላለፈን ደምስስ ይላል እንጂ በኃጢአት አይቀጥልም። አንዳንዴ ጥቅሶችን በስህተት የምንጠቅስበት ጊዜ አለ። ጻድቅ 7 ጊዜ ይወድቃል እያልክ ዝም ብለህ መውደቅ ምክንያት እየፈጠርክ ማለት እና ከወደቀም በጣም ምትረብል ይሆናል። እግዚአብሔር እንደ ምሕረትህ መጠን መተላለ እኔማ የሚገባኝ አይደለም ይሄ ነገር፣ ግን አንተ መሐሪ ስለሆንክ ይቅር በለኝ ይላል እንጂ ምን አለበት ሰው ሁሉ ያደርገው። እኛ ሰው ሁሉ አይደለም፣ እኛ ጠባቡን መንገድ የመረጥን ሰዎች ነው። ሰፊው መንገድ የሚሄዱ ሰዎች አሉ። ያንን ሰፊው መንገድ የመረጡ ሰዎች ናቸው እንደፈለጉ የሚሄድ። የኛ መንገድ አታድርግ ህጎች አሉት። የኛ መንገድ እኛ የመረጥነው መንገድ ጠባቡ መንገድ አታድርግ የሚሉ ሪስትሪክሽንስ አሉት እና እንደገና ላልተወለደ ሰው ኃጢአት ምንድነው? ከአባቱ እርሻ ፍሬ ቀስሞ እንደ መብላት። ልጅ ከአባቱ እርሻ ፍሬ ቀጥፎ በሚበላበት ጊዜ በነፃነት ነው አይደለም? ምንም አይሰማው የአባቱ ነው። እኔ ሳድግ አባቴ ገበሬ ነው እና እርሻ በእንትናችን ውስጥ ብዙ ፍራፍሬ ነበረ። ያን ብዙ ብርቱካን ነበረ፣ አቮካዶ አለ፣ አሁንም አለ አቮካዶ እዛ ሲሄድ ድሮ በነበረው በአባቴ መሬት ላይ ብርቱካን ያነ ብዙ ነበር ሸንኮራ ገዳ ነበር ሙዝ ዛው ላይ ያለ የበሰለ ሙዝ ይገኛል ና ያንን ለመብላት እኔ ምንም የማንንም ፈቃድ ያባተንም የናተንም ፈቃድ አልጠይቅም አንዳንዴ በጣም እንደው ብዙ በኩንታል ካልሞላው በጆኒያ ካልሞላው በሰገን አንዳራት አምስት ፍሬ ድስ ቆልጨ ለጓደኞቼ መስጠት ይችላል እንደገና ላልተወለደ ሰው ሀጢያት ከአባቱ እርሻ ፍሬ ቀጥፎ እንደ መብላት ነው ለክርስቲያን ግን እንደዛ አይደል ክርስቲያን የሚመራው በመንፈስ ቅዱስ ነው በሮሜ ምዕራፍ 8 ቁጥር 6 ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይላል ወለተኛ ክርስቲያን ወገኖቼ ሐሳቡ ያለው በሰማይ ወላፊያችን ስናጠና ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል አለም ወለተኛ ክርስቲያን ሐሳቡ ምድራዊ አይደለም ወለተኛ ክርስቲያን ሐሳቡ ሰማያዊ ዓለማዊ ሰው በፊልጵስዩስ 3:19 እንደተጠቀሰው መጨረሻው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ይልና ሐሳባቸው ምድራዊ ነው ይላል እነሱ ሐሳባቸው አያችሁ መጨረሻቸው ጥፋት ነው አለ ሆዳቸው አምላካቸው ነው አለ ክብራቸው በነውራቸው ነው ካለ በኋላ ሐሳባቸው ምድራዊ ነው ክርስቲያን ግን ሐሳቡ ሰማያዊ ነው በላይ ያለውን አስቡ እንጂ በምድር ያለውን አይደለም የክርስቲያን አይኖች ሁልጊዜ ወደ እግዚአብሔር ናቸው በመዝሙረ ዳዊት 25 ቁጥር 15 ላይ እሱ እግሮችን ከወጥመድ ያወጣቸዋልና አይኖቹ ሁልጊዜ ወደ እግዚአብሔር ናቸው ክርስቲያን ሁልጊዜ እግዚአብሔርን ከፊቱ ያደረገ ሰው ታዲያ ሁልጊዜ እግዚአብሔርን ከፊቱ ያደረገ ሰው ከፊቱ እግዚአብሔር አለ ይላልና ድሮ ነቢያቱ ሲምሉ ሁሉ አንድ ነገር ሲናገሩ በፊቱ የቆምኩት እግዚአብሔር ነው የሚሉት በፊቱ የቆምኩት ማለት ይሄው እሱ ያየኝ አለቀቁ እግዚአብሔር ሁልጊዜ በፊቴ አየዋለሁ በቀኘ ነውና አልታወክም አለ አይኖቹ በትእዛዛቱ ላይ ናቸው ክርስቲያን በመዝሙረ ዳዊት 119 ቁጥር 6 ትእዛዛትን ሁሉ ሲመለከት በዚያን ጊዜ አላፍርም ክርስቲያን ልፍስፍስ አይደለም ልብ ምንድነው ይሄ እንደ ሸምበቆ አይነት አቅም የሌለው ሊሆን አይገባም ክርስቲያን ልቡ ጽኑ ነው ልቤ ጨካኝ ነው አለ ዳዊት በመዝሙረ ዳዊት 57:7 ላይ ልቤ ጨካኝ ነው አቤቱ ልቤ ጨካኝ ነው ምንድነው ልቤ ጽኑ ነው እኔ ይላል አለም ክርስቲያን ልቡ ጨከን ያለ ለኃጢአት ነው ኖ ማለት የሚችል አይሆንም ማለት የሚችል ብቻውንም ቢሆን አይሆንም አላረግም ለማለት ድፍረት ያለው ነው እንጂ ኃጢአትን የህይወቱ ክፍል አድርጎ የሚኖር አይደለም እንደገና ተነገባ ይወድቃል ስለተባለ የወደቀ ማረኝ እያለ የሚኖርም አይደለም የድል ህይወት እኮ አለ ሁሌ በቃ እንደ ሰነሰማሪ የወደቁ መኖር ነው እንዴ እግዚአብሔር ለዚያ ነው እንዴ የጠራን ኃይልም እኮ ይሰጣል የጠራን ጌታ ፈተናን የምናሸንፍበትንም ኃይል ይፈጠራል ምክንያት ልንፈልግ አይገባ ምክንያት ልንደረድር አይገባ ተወደቅንም እኛ ነን ቶሎ ብለን ወደ ጌታ ልንመጣ ይገባል ክርስቲያን ምን እንዳልኩ በኃጢአት ይወድቅ ይሆናል ግን የኃጢአት ወዳጅ አይደለም ከኃጢአት ጋር የማይፈታ ጥላቻ አለው የኃጢአት ጥላት ኃጢአት ሰራ ማለት የኃጢአት ወዳጅ ክርስቲያን የኃጢአት ወዳጅ ሊሆን አይችልም ከኃጢአት ጋር ጥላቻ ያለው ስለዚህ አንደኛ ዮሐንስ 3 ከቁጥር 4 እስከ 9 ያለውን ስናነብ አበክሮ የሚነግረን ነገር ኃጢአት አመጽ መሆኑን የኃጢአት ምንጭ ሰይጣን መሆኑን ስናገር ኃጢአትን የሚያደርግ ከዲያብሎስ ነው ይላል ምንጩ እሱ ነው ጌታ ኢየሱስ ከኃጢአት የነጻ ነው ይህንን ወዳጆቹ ብቻ ሳይሆን ጠላቶቹ ጭምር ይመሰክሩለታል ጌታ ኢየሱስ ከኃጢአት የነጻ መሆኑን ጠላቶቹ ጭምር ይመሰክሩለታል ተልእኮ ወይም ምሽኑ ኃጢአትን መቃወም እሱ ማለት ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ አለ ስለዚህ በክርስቶስ ያለ ሰው ኃጢአትን በመስራት አይቀጥልም ክርስቶስና ኃጢአት አብረው የሚቀመጡ ወዳጆች አይደል አንዱን በቤዝመንት አንዱን በሳሎን እናስቀምጥ አንችል መጽሐፍ ቅዱስ ይህንን አይነግረንም ምንም ችግር የለውም አይልም ችግር አለው ክርስቶስ ኃጢአትን የሚያስወግድ የእግዚአብሔር በግ ከሆነ እኛ በሱ የምናምን እንዴት ከኃጢአት ጋር ወዳጅነትን ልንመሰርት እንችላለን ክርስቶስ ኃጢአትን የሚያስወግድ የእግዚአብሔር በግ ነው ካል እኔና እናንተ የኃጢአት ወዳጆች ልንሆን አንችልም በኃጢአት ውስጥ መኖር እግዚአብሔርን ወይም ኢየሱስን እንደማናውቅ ያሳያል እዚያ ውስጥ የምንኖር ከሆነ አሁንም እኔ መልሼ መላልስቼ እያልኩ ያለሁኝ አንደናቀፍም አላልኩም እዚያ ውስጥ መኖር የምንኖር ከሆነ ይሄ ምንድን ነው የሚያሳየው እግዚአብሔርን አውቀውም እኮ ነው ምን አለ ኃጢአትን የሚያስ ኃጢአትን የሚያደርግ አውቀውም አላየውም ይላል ክርስቶስ የኃጢአትን ስራ ሊያፈርስ መጣ ወይም ኃጢአትን ሊያስወግድ መጣ ታዲያ እሱ ሊያፈርስ እኛ ልንገነባ አንችልም እሱ ሊያፈርስ የመጣውን ኃጢአት መስራት የክርስቶስን ስራ ማፍረስ ነው ተገላብጦሽ እሱ የኃጢአትን ስራ ሊያፈርስ መጣ እኛ ኃጢአትን በመስራት የምንቀጥል ከሆነ የክርስቶስን ስራ ማፍረሳችን ነው እሱ የመጣበትን አላማ ማፍረሳችን ነው በንግግራችን ይሁን በኑሯችን ኃጢአትን ቸል ማለት ምንም ችግር እንደሌለው ማስተማር ማመን ለራስም ለአእምሯችንም ያንን ተናግረን ማሸነፍ የማንችል ሁሉ ደካሞች እንደሆን ለራሳችንም ያንኑ አሳምነን ባዲያ ልንቀጥል የእግዚአብሔር ፈቃድ አይደለም ክርስቲያን ማለት ጌታ ኢየሱስን የሚያውቅ ኃጢአት የሌለበትን የኃጢአተኞች አዳኝ ማወቅ ብቻ ሳይሆን እንደገና ከእግዚአብሔር የተወለደ ነው ክርስቲያን እንደገና የተወለደ ስለሆነ ኃጢአትን የህይወቱ ክፍል አድርጎ ሊኖር አዲስ ባህሪው አይፈቅድለት አዲስ ተወልዷል የድሮ ባህሪው ይፈቅድለታል አዲሱ አይፈቅድለትም እና ሁሉም ምን ሆነ ነው የሚለው ሁለተኛ ቆሮንቶስ 5:17 እነሆ ሁሉ አዲስ ሆነ ነው። በክርስቶስ የሆነ ምንድን ነው? አዲስ ፍጥረት ነው። አሮጌው አልፏል፣ እነሆ ሁሉ አዲስ ሆኗል። አዲሱ ባህሪ አይፈቅድለት በኃጢአት ውስጥ መኖር። አሳማ ጭቃ ትወዳለች። ጭቃ ባህሪዋ ነው። በጎች ግን አይወዱም። ሄደው ጤዛ ላይ ምናምን ይታጠባሉ። ጭቃ ይጸየፋሉ። ዳር ዳሩን ነው የሚሄዱ። እንደዚያ አዲስ የተወለደ አዲስ ባህሪው አይስማማውም። ይሄ ያንተ ቦታ አይደለም ይላል። በማይገኝበት ቦታ ከተገኘ ይሄ ያንተ ቦታ አይደለም። አዲስ ባህሪ የማይሆን ሀሳብ፣ ይሄ ያንተ ካንተ፣ ይሄ በአንተ ይሄ ሀሳብ ካንተ መወገድ አለበት። ያቺ ጉቶ በውስጣችን ስላለች የድሮ አሮጌ ህይወት አንዳንዴ እየወጣች ብታስቸግረን፣ ኖ ኖ ኖ አዲሱ ባህሪያችን ጋር ግን አይሄድም። ባህሪያችን የእግዚአብሔር ልጆች እነማን እንደሆኑ፣ የሰይጣን ልጆችስ እነማን እንደሆኑ ያሳያል። ማንም ማስታችኋል። የእግዚአብሔር ልጆች ምልክት አላቸው፣ የሰይጣንም ልጆች ምልክት አላቸው። ቁጥር 7 ላይ እሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው፣ እሱ ከመጀመሪያ ኃጢአትን ያደርጋል። ይህ ማለት ግን እንደው አንድ ሰው አንድ ጊዜ በኃጢአት ስለወደቀ የሰይጣን ልጅ ሆኗል ማለት አይደለም። በምዕራፍ 2 ኃጢአት እንዳትሰሩ ኃጢአት ብትሰሩ ግን ጠበቃ አለን ብሎ፣ ስለዚህ የልምድ ኃጢአት የሚያደርጉትን ጌታ ኢየሱስ እናንተ ከአባታችሁ ከዲያብሎስ ናችሁ የእሱን ፈቃድ ትፈጽማላችሁ ብሏችኋል። ዮሐንስ 8:44 የእሱን ፈቃድ እየፈጸሙ የምኖሩት እያንዳንዱ ኃጢአት በስተጀርባ ያ የቀድሞው ያ አስቀድሞ ኃጢአት የሰራው የኃጢአት ደራሲ አለ። እሱ የመልካም ሁሉ ጠላት ነፍሰ ገዳይ። እኛ ኃጢአትን የምናደርገው አንዳንዴ ደስታ ይሰጠናል ብለን ስለምናስብ ነው። ለሰይጣን ግን ኃጢአት የህይወቱ ክፍል ነው፣ የዘውትር ተግባሩ ነው፣ ፕሪንስፕል ነው ለሱ። ሰይጣን የእግዚአብሔር ተጻራሪ ነው። ኃጢአት እግዚአብሔርን ትቶ ለተጻራሪው መታዘዝ ነው። ጌታ ኢየሱስ ሰይጣንን ድል አድርጎታል። እኛም በጌታ ጸጋ ልናሸንፍ እንችላለን። አሜን አላችሁ? በጌታ ጸጋ ነው ያልኩት። በጌታ ጸጋ እኛም ኃጢአትን ልናሸንፍ እንችላለን። ስለዚህ ወገኖቼ እኛ መንገደኞች ነን። በጉዟችን መጨረሻ ላይ ቆሞ የሚጠብቀን አምላካችን አለ። እሱን እናያለን። ስለዚህ ይህ ተስፋ ያለው አለ መጽሐፉ፣ እሱ ንጹህ እንደሆነ ራሱን ያነጻል። እኛ ይህ ተስፋ አለ። ምንድነው ተስፋችን? ኢየሱስን ማየት ነው። ኢየሱስን ለማየት ተስፋ ያለ እሱን ማየትን ተስፋ የሚያደርግ ያነ ስመጣ አይኖቻችንን ወደ ላይ አቅንተን ማየት እሱ ማየት እንድንችል እሱ ንጹህ እንደሆነ በጌታ ጸጋ ንጹሃን ልንሆን ይገባል። አጋጣሚ ግን ከወደቅ ቶሎ ብለን መነሳትና በንስሐ እንደገና መታጠብ ያስፈልጋል። ከሱ ጋር አብሮ መራመድ ያስፈልጋል። የቸልታ ህይወት መጽሐፍ ቅዱስ ያንን አያስተምርም፣ አያደፋፍርም። ኃጢአት ምንም ችግር የለውም አይልም። አይል መጻፉን በዚህ ዘመን ዝባል እንሰማለ ክርስቲያኖች ጌን መጻፉን ድሲንን አይልም ጌታ ይባርካችሁ እንጸልያለን በሰማይ ያለ ቅዱስ እግዚአብሔር አባታችን ይህንን ዮሐንስን መልእክት ከጀመርንበት ጊዜ ጀምሮ መልሰህ መላልሰህ የምትነግረን ነገር አለ ትምህርት አለ ወደኛ የምታመጣው ይህ ዮሐንስ ከራሱ ከጭንቅላቱ አውጥቶ የጻፈው ቃል አይደለም የመንፈስ ቅዱስ ቃል ነው ይህ ቃል ያንተ ቃል ነው እርስ በርሱ አይጋጭም ያንተ ቃል እንደ ቃልህ መኖር እንደ ቃልህ መመላለስ እንድንችል እርዳ አንተ ኃይል ፍጠን አባቴ በዚህ በሚያዳልጥ ዓለም ውስጥ እንኖራለን ከመውደቅ ጠብቀን ጠላት አለን ወዳጅ አለን የጠላታችን መሳቂያ እንዳነዋ የወዳጆቻችን ማፈሪያ ደግሞ እንዳነዋ አባቶይ በእጆችህ ያዘ ከወደቅንም ያንተን ጸጋ ተመርኩዘን እንድንነሳ አምላ የፈጠርከን አንተ ነህ ያንተ መጠቀሚያ አድርገን ስለነበረን ጊዜ ተመስገን በልጅ በኢየሱስ ስም አሜን
አሜን አሜን አሜን እግዚአብሔር ባርክ ፓስተር በየነ ጸጋውን ያብዛልህ አንተን በሰብንም እግዚአብሔር አምላክ ይባርክ እግዚአብሔር እናመሰግናለን ለመጣልን ምክር ሁሉ ክብር ይስጣናል ለሱ ይሁን በንጽህና መመላለስ እንድንችል እግዚአብሔር አምላክ ይርዳ ከዚህ ቀጥሎ እህታችን ዘመናይ ታደለ በዝማሬ ታገለግለናለች ጊዜውን ለፋፈጣለሁ ጌታ ይባርክሽ ሶሪ ቅርታ አይመቸኝም ብላለች ተፈጆ ቴክስት አርጋ ላይ ይስም ነበር ፈቃደኛ በዝማር የሚያገለግል
እሺ እኔ ዘምራለሁ እኔ
እሺ ጌታ ይባርክሽ ዘምሬለን
እሺ መርሱን አገኘው ከሚለው መጽሐፍ ዘምራለሁ 34ኛው መዝሙር በዚህ ዘመን ኢየሱስ ያሻናል በዚህ ዘመን ኢየሱስ ያሻኛል በዚህ ዘመን መልህቅ ያስፈልጋል አጥብቀ ያዝ መልህቅህን የማበሉን ድንጋይ የማዘኑን ድንጋይ ኢየሱስ ክርስቶስን የድንጋይ ማነው ኢየሱስ ክርስቶስ ይህ ማዘን ማነው ኢየሱስ ብቻ እርግጠኛ ሁን እርግጠኛ ሁን የማዘኑ ድንጋይ ኢየሱስ መሆኑ በዚህ ዘመን ቃሉ ያሻኛል በዚህ ዘመን መስነፍ የለብን እርግጠኛ ሁን እርግጠኛ ሁን መልህቅህን አጥብቅ ኢየሱስን ያዘው የድንጋይ ማን ነው? ኢየሱስ ክርስቶስ የማዕዘን ማን ነው? ኢየሱስ ብቻ እርግጠኛ ሁን እርግጠኛ ሁን የማዕዘኑ ድንጋይ ኢየሱስ መሆኑ በዚህ ዘመን ኢየሱስ አለልኝ በዚህ ዘመን መልኩን ይዣለን እርግጠኛ ነኝ እርግጠኛ ነኝ አጥብቄ ኢየሱስን ይዤዋለሁኝ የድንጋይ ማን ነው ኢየሱስ ክርስቶስ የማዕዘን ማን ነው ኢየሱስ ብቻ እርግጠኛ ሁን እርግጠኛ ሁን የማዕዘኑ ድንጋይ ኢየሱስ መሆኑ
አሜን
አሜን አሜን አሜን እግዚአብሔር ባርክሽ ማዕዘን ጸጋውን ያብዛልሽ አንቺን በሰሽንም እግዚአብሔር አምላክ ይባርክ ማዕዘን የሆነው ኢየሱስ ክርስቶስን ይዘን እስከ መጨረሻ እንድንጓዝ ከሱ ጋር ጌታ አምላክ ይርዳን። ለዚህ ግሩም መልእክትም ለዚህ ግሩም ዝማሬም እግዚአብሔር እናመሰግናለን። በንጽህና እንድንኖር ጌታ አስተምሮናል። መንጣችንን አጥብቀን እንድንይዝ በዝማሬው ጌታ ተናግሮናል። ከሱ ጋር የማዕዘን ራስ የሆነውን ኢየሱስን አጥብቀን መያዝ እንድንችል ጌታ አምላክ ይርዳን። ዛሬ ሪኮርድ የሆነው ቁጥራችን 796 ነው። 796 የፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት በኢስተርን ታይም መቆጣጠር ወሩ በገባ በመጀመሪያ እሁድ ቀን የጾምና የጸሎት ጊዜ አለን። ለዚህ ሁሉ እግዚአብሔር እናመሰግናለን። እንግዲህ ተቀዳውን ለመስማት 605475 4986 አክሰስ ኮዱ 712861 ፓውንድ ነው። ዛሬ ተቀደው 796 ነው። እንግዲህ አርብ ምሽት ሙሉን የሰንበት መሳገልግሎት ነው የሚኖረን። ቅዳሜ በ10:45 በኢስተርን ታይም የሰንበት አገልግሎት አለን። ቤተክርስቲያን ለማትሄዱ ለዚህ ሁሉ እግዚአብሔር የተመሰገነ ይሁን። እንደገና በጁላይ 1-5 እንደ እግዚአብሔር ፈቃድ ኮንፈረንስ አለ። በዛን ጊዜ ለሚያገለግሉት ለሚሄዱት ሁሉ ለመሄድም እንድንዘጋጅ ጌታ ይሄን አዝ ፕሮግራሙን አዘጋጅቶልናል። መመዝገብ የምትፈልጉ በኦንላይን ተከፍቷል እና በዛ ውስጥ እየገባችሁ መመዝገብ ትችላላችሁ። እንግዲህ እግዚአብሔር አምላክ ስለ ሁሉም የተመሰገነ ይሁን። እንግዲህ በብዙ ምስጋና በእግዚአብሔር ፊት እንቀርባለን። ስለ ልጆቻችን፣ ስለ ታመሙት፣ ላዘኑ መጽናናት እንዲሰጥ የጽሞና ጸሎት አለን። ስላሉት እንጸልያለን። ስለ ሀገራችን ባለም ዙሪያ ሁሉ ስላለው ሰላም ማጣት ለመሪዎችም እንጸልይ። ስለዚህ ሀገርም እንጸልይ። ምስጋናዎቻችንንም እናቀርባለን። ወደ አገር ቤት ሄዱትንም በሰላም እንዲመለስ ለሄዱ ያሰቡትንም በመንገዶቻቸው ጌታ አብሯቸው እንዲሆን እንጸልይ። እነዚህ ሁሉ ለምስጋናዎቻችን የጸሎት አድራዎቻችንን ይዘን ለኛ ብንረሳ ጌታ ይረሳ። በጌታ ፊት እናቀርባለን። ዛሬ በጸሎት የምታገለግለን እናታችን ወይዘሮ ጌነች አባዬ አለሽ?
አሎ አው ማርሽቲ።
እሺ፣ ሁላችንም እንደሚመቸው ሆነን በእግዚአብሔር ዙፋን ፊት በእምነት እንቅረብ። ከእናታችን ካባየ ጋር እንጸልይ።
ይሰማል?
አው ይሰማል።
እሺ፣ እንጸልይ። የምትወደን የምታፈቅረን አብሮነት ሁል ጊዜ የማይለየን አምላካችን አባታችን ፈጣሪያችን ልዑል ንጉሳችን የሆንክ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ ስምህ ይባረክ። አባቴ ብዙ 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 ውለታ አለብን። ታስተምረናለህ፣ ታስጠናናለህ። በየቀኑ በቀን ሶስት ጊዜ እንሰማለን ቃል ጌታዬና አምባይ እባክ አንቃን አቁምን ጠንክረን አብረታታን ለምጻት የምንዘጋጅ ልጆች አድርገን በመንፈስ ቅዱስ ዳሰን ጌታ ሆይ ብርታት አቅም ጉልበት እውቀት ጥበብ አብዛልን። አባቴ ፍቃድ ይሁን በሰማነው ጌታ ሆይ ባዳመጥ ነው የምንኖር ልጆች እንሆን ሰምተን ብቻ ቁጭ የምንል ወይም አልፍ እንዳንሆን ጌታ ሆይ እባክህ እርዳን። ይሄ ልታደርግ የምትችል አንተ ነህ፣ እኛ አይደለንም። እኛ ምንም አንችልም፣ አናቅም፣ ባዶ ቀፎዎች ነን። አንተ ልትሞላን ትችላለህ። ሁሉ እንዳንተ ፍቃድ ይሁን አምላኬ እባክህ። እነሆ ቴሌኮንፈረንሶችን ባርከ ቀድስልን፣ ታሰዳብስልን፣ ሁለንተናችን ሁለንተናቸውን ጎብኝ፣ ቃኝ፣ ቤታቸውን፣ ኑሯቸውን፣ መውጣት መግባታቸውን፣ ልጆቻቸውን፣ የልጅ ልጆቻቸውን፣ ስራቸውን፣ ጤናቸውን ሁሉ አንተ ተቆጣጠር። አባቴና አምላኬ በአንተ ፍቃድ ወጥተው እንዲገቡ ጌታ እንድታበረታቸው እነሆ እነሱ ሁሉን ነገር ትተው አንተን አስቀድሞ አንተን እያገለገሉ ነው። ማሪዋንም የሰንበት ትምህርት ያስተማረውን አላካፈለልንም። የጸለዩት የዘመሩት አባቴና አምላኬ በሰንበት ትምህርት ሀሳብ የሰጡት ሁሉንም እዚህ ውስጥ የተገኙት ሊያዳምጡ ቁጭ ያሉትን ሁሉ እንድትባርክ እንድትቀድስ አብረሃቸው እንድትሆን ጌታ ሆይ ለአገልጋዮች መክሊትን በየቀኑ በየጊዜው እንድትሰጣቸው እንድታበዛላቸው እንድታሳድግላቸው ኃይል ጉልበት ድፍረት እንድትሆናቸው አንተ ተማምኖ አንተን መርጦ በእግር ስር ይሄው ጌታ ሆይ ወድቆ ይማጸንኋል። አንተ እያቸው ጊዜው መጥፎ ጊዜ ነው። ይሄንን መጥፎ ጊዜ እንድታሻግረን አብሮነታችን የጸና እንዲሆን በምድር ሳይሆን በሰማይም አብረን ተያይዘን እንድንገናኝ እንድንሄድ ያንተ ፍቃድ እንዲሆን ጌታ ሆይ አቅም ብርታት ጉልበት ሆነ እንድታቆመን ዶክተር ጌታሁን እግዚአብሔር ይባርክ። ፈትፍታህ ጎረስከን። እንግዲህ ማጥናት፣ መበርታት፣ መጠንከር የኛ ፋንታ ነው። እግዚአብሔር ደግሞ ይጨመርና መንፈስ ቅዱስ በውስጣችን ይፍለቅ ይግባ። ጌታ ያጠንክረን። መንፈስ ቅዱስ ነው ሁሉ መሆን የሚችለውና እንደ ፍቃዱ አድርጎ የያዘት በዚህ ሰዓት የታመሙትን ፈውስ፣ የተቸገሩትን እርዳ፣ የተራቡትን አብላ፣ የተጠሙትን አጠጣ፣ የታረዙትን አልብስ፣ የተሰደዱትን እይ፣ የተፈናቀሉትን ጎብኝ። አባቴ እስር ቤት ብላ ያሉትን አምላኬና አባቴ አንተን የሚያውቁትን አብረታታቸው። የበለጠ በአንተ እግር ስር ወድቀው ወደ አንተ እንዲቀርቡ እንድትረዳቸው ማጸንሃለሁ። የማያውቁትም ደግሞ አንተን ቃል ሰምተው ወደ አንተ እንዲሳቡ ያንተ ፍቃድ ይሁን። አባቴ ሁሉን የምትችል አምላክ ነህ። ፍቃድህስ ቢሆን እንድትፈቱ እንድትረዳቸው ማጸናል። አባቴና አምላኬ በሀዘን ያሉትን አንተ አጽናናቸው። ዶክተር ጌታሁን ያለ ሞተች ያለች ያለውን ልጅ ቤተሰቦች አስባቸው ጌታ አስባቸው 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 በመንፈስ ቅዱስ ዳስሳቸው ማጽናናት፣ መጠንከር፣ መቆም፣ መበረታታት አንተ ስጣቸው። ብርሃኑ ናቸው። ሞታ እንደማትቀር እንዲገባቸው ጌታ ሆይ፣ አምላኬ ሆይ ያንን አስተውሎ ተጽናንተው እንደምትነሳ እንደሚያገኟት አስቦ ብርታት፣ አቅም፣ ጉልበት እንዲያገኙ ያንተ ፍቃድ ይሁን። አባቴና አምላኬ እንግዲህ የጸሎት አደራ የሰጡት የጽሙና ጸሎት የሰጡትን ሁሉ አንተ ሀሳባቸውን ምኞታቸውን ሳይጠይቁ በፊት ያለው ሁኔታ አንተ ሳታቅ የሚሆን ነገር የለም እና ታውቃለህ። አንተ እንደ ሀሳባቸው እንደ ፍላጎታቸው እንደ ምኞታቸው እንድትመልስላቸው ማጸናለሁ። አባቴና አምላኬ ዶክተር አሉላን አስባቸው፣ ያቸው፣ ጎብኛቸው፣ ቃኛቸው፣ አብረሃቸውን አትለይ። ላደረክላቸው ደግሞ እያመሰገን ጌታ ረዥም እድሜ ስለሰጠሃቸው በሽምግልናቸው ጌታ ስለምትንከባከባቸው እናመሰግናለን። አሁንም አንተ ተረከባቸው፣ አይዞ በላቸው፣ አብራቸው ሁን። ብቻዬን ነኝ ይላሉ ጌታ፣ አንተ ስላለህ ብቻቸውን አይደሉም። ይሄው ይሄንን በረከት ይሰማሉ ሁልጊዜ ያንተን ቃል እንድታቆማቸው ጌታ አብራቸው እንድትሆን ማጸናሃለሁ። ሁሉ እንደ ፈቃድ ይሁን። አባቴና አምላኬ ወይዘሮ ፈጠኑን፣ ወይዘሮ አበቡን እዚህ ውስጥ ያሉት ብዙ ናቸው ጌታ፣ አንተ አስባቸው። ዜናን፣ ወይዘሮ ፀሐይ መንገድ ላይ ናቸው፣ ምን ተስኖትም እነሱም ሀገራቸው ናቸው። ባሉበት ቦታ አንተ ባርከ ቀድሳቸው፣ በሰላም ወስደ በሰላም አዝናንተ በሰላም እንድትመልሳቸው ማጸናሃለሁ። ጌታ ሆይ የሄዱትን ሁሉ በመንገዳቸው አንተ እንድትገናኝ የእነሱ ሀሳብ ሳይሆን ያንተ ሀሳብ በውስጣቸው ገብቶ ጌታ ክፉ ነገር ሁሉ ሰውረ ተንከባክበህ ጌታ ወደ የቤታቸው እንድትመልሳቸው ማጸናሃለሁ ሆይ። ሊሄዱ ያሰቡትንም ጌታ መንገዳቸውን አንተ አቃና፣ አስተካክል፣ አሳምር። አባቴና አምላኬ እኔም ጉዳይ አለኝ፣ አንተ ታውቀዋለህ። አንተ አስተካክልልኝ፣ አንተ ቀድመህ በዛ ቦታ ድረስ አባቴ የተጣመመ ቢኖር የማይሳካን የተባለ ቢኖር አንተ ሳካል ብልህ እንድታበጃጅልኝ እማጸናሃለሁ። አንተ ፍቃድ ይሁን። አንተ ካልሆነ ነው ጌታ ሆይ እንደ ፍቃድህ። አባቴና አምላኬ አቶ ግርማን ደግሞ ያንተ እጅ ይዳሰው ይዳብሰው፣ አይነት መልከተው ጌታ ሆይ ብርታት አቅም ሆነው ፈውሱን ላክለት፣ ፈውስህን ላክለት ጌታ ትችላለህ። አንተ ኤልሻዳይ ነህ፣ የሞተውን ታስነሳል። እንኳን በህይወት ያለ እንደ ፍቃድ መለመዱን አንተ ብርታት አቅም ጉልበት ሆነ ይዛሃታል። አሁንም አብረታታት፣ ከእሷ ጋሩን አትለያት፣ ልጇን ጭምር ሁሉ እንደ ፍቃድ ይሁን። አባቴ ወይዘሮ አልማዝ ድምጿ ከጠፋ ብዙ ጊዜ ነው፣ ባለችበት ቦታ ሁሉ አንተ አብረሃቱን አትለያት፣ ዳሰዳብሳት አባቴና አምላኬ እናቷን ቤተሰቧን ሁሉ ባርከ ቅድስ። ያለችበትን የምታውቀን ተንህኛ እናቀም አንተ ተረከባት። ወይዘሮ ፀሐይ ጌታ ባሉበት ሁሉንም ወይዘሮ ጥሩዬ እኔ ያልጠረኋቸው አንተ የምታውቃቸው ብዙ ናቸውና ጌታ ሆይ እዚህ ውስጥ ያሉትንም በሙሉ እንድትጎበኛቸው እንድትቃኛቸው አብረሃቸው እንድትሆን አትለያቸው። አገር ቤት ታማዋል የተባሉት ብዙ ናቸው፣ አንተ አስባቸው፣ አንተ ጎብኛቸው፣ አንተ ፈውሳቸው። ብዙዎች ጸሎት አደራ ሰጥተዋል፣ እኔ ላስታውስ አልችልም፣ አንተ ግን አትረሳም ጌታ ሆይ። በእጅ መዳብ ጻፋቸው፣ ድረስላቸው ፈውስ ሰላም ጤና ሁናቸው ፍቃድ ይሁን አባቴና አምላኬ ሀዲ ያመለችውን ወንድማን የሰጣን ጉዳይ አንተ ፈጽምናት ጌታ ሆይ ጸሎታችን ስለምትሰማ እናመሰግንሃለን ጸሎቷን ስማ ፈጽምላት የለመነ የጠራ ወደ አንተ የቀረበ ሁሉ ባዶን አይቀርም ጌታ ሳይጨብጥ ሳይዝ አባቴ ወደ ቤቱ አይመለስምና እናመሰግንሃለን ያለውን ሁኔታ ሁሉ አንተ ታያለህ ልጆቻችን የልጆቻችንን ጌታ ሆይ ባርከ ቀድስልን ከትንሽ እስከ ትልቅ ዩኒቨርሲቲ ያሉትን ኮሌጅ ያሉትን ሃይስኩል ያሉትን ሁሉ ሉባር ከቀድስልን ጥበቃ ጥንቃቄ አይለያቸው ይህን አመት እንግዲህ ጌታ አጋምሰዋል በሰላም እንበያሉበት እንድታስጨርሳቸው ማጸንሃለሁኝ ሁሉ እንዳንተ ፍቃድ ይሁን እንደኛ ፍቃድ አይሁን አባቴ ምጻትን አፋጥንልን ኃጢአት በደላችንን ይቅር በለን ኃጢአት በደል ይቅር እንደምትል ተምረናል ጌታ ሆይ እኛም ንስሐ ገብተን በእግር ስር ወድቀን ጌታ ኃጢአት በደላችን ታጥቦ ታጥቦ ጠርቶ እንድንቆይና እንድንቀበል ከሚቀበሉት ሰዎች ጋር እንድትቆጥረን እንማጸናለን ከሚቀበሉት ሰዎች ጋር የተዘጋጀን አድርገን አባቴና አምላኬ አቤት አንተ የሌላቸው እንዴት ይኖሩ እንደው በምን ይሁን የሚያምኑት በምን ይሁን የሚጠሩት አባቴ እኛስ ላንተ ያለውን ሸህምና እዳችንን ያቃተን ሁሉ በእግር ስር ጥለን ጽፈይ እንላለን እናፋል ትረዳናለህ ታግዘናለህ ጌታ ሆይ ትቀርበናለህ እናመሰግንሃለን የምንሸው የምንፈልገውን ሁሉ የምታቀርብልናል አባት ስለሆንክ እጅግ አድርገን እናመሰግንሃለን እነሆ ጌታ ሆይ ታድላን ደግሞ በፊት አቀርባለሁ ጌታ ብዙ የጸሎት ተራን የሰጠችውና ጌታ ሰምተሃል ታውቃለህ ያለባትን ሸህም ሁሉ እንድታቃልላትና ጌታ ሆይ እንደተማጸነች ደግሞ እንድታመሰግንህ ቀርባ እንድታያት እንድትጎበኛት ቤቷን ኑሯን ስራዋን መግባት መውጣቷን ልጇን ባሏን ሁሉ እንደለመነች እንድትፈጸምላት ማጸንሃለሁን ሁላችንም የጸሎት አደራ አለን ጌታ ታውቃለህ አንተ አከናውንልን አንተ ፈጽምልን ያንተ ፍቃድ ይሁንልን በዚህ ሰዓት ጌታ ሁላችንንም ባርከ ቀድስ በአንተ ያሉ በአንተ የሌሉትን ሁሉ ያንተ ልጆች ናቸው አንተ አትለይም እኛንን እንጂ ምንለየው ምናንጓለለው አንተ ግን ሁሉ ልጆችህ ናቸው አንተ ከክፉ ነገር ሁሉ ሰውረህ ሸፍነህ እንድታድናቸው ማጸንሃለሁኝ አባቴና አምላኬ አገራችን ኢትዮጵያን አስባት አባቴ ሁሉ ነገሯ ትጋት ስጋት መቆሰም ሆኗል አንታችን የሚያስደስ ነገር የለም አባቴ አንተ ግን ይህን ሁሉ ገፈህ ነቅለህ አውጥተህ ልትጥልላት ትችላለህ ታማለች ኢትዮጵያ አስባት አክማት ጌታ እባክህ የአንተ ክንድ አሁንም ረዥም ነው አላጠረም ዘርጋላት ልጆች ህዝብህ እንደ ልባቸው አገራቸው ገብቶ የሚወጡበት የሚዝናኑበት የሚደሰቱባት አገር ትሁን ጌታ እባክህ ከጦርነት ከጥፋት ከሞት ከመትነን ጌታ ሆይ አድናት ከራብም አድናት ከጥማትም አድናት የዳቦ ቅርጫት አድርጋት እባክህ ጌታ ማጸናት እንደ ፍቃድ አድር አንተ የወደድከው ይሁን አንተ ሳታውቅ የሚሆን ነገር የለምና ታያለህ ለአንተ ሰው እንዲያስረዳህ አያስፈልግም አንተ ሁለመናችንን ታያለህ ሰማን ታውቃለህ የምድሩን ታውቃለህ የፈጠርከው በአንተ ቃል በአንተ እጅ የሰራኸው ነውና እኔ ለአንተ አስረከብኩ አባቴ እንደ ፈቃድህ አድርገን በዓለም ዙሪያ ያለውን ሁካታ ፍርሃት ማንቀጥቀጥ ጌታ ሆይ ከኛ አርቅ እነሱንም አሳርፍ አባቴ ልሆን ግድ ነው ብለሃል ያንተን ምጻት መፋጠኛ መሆኑን እናቃለን እኛ እንጽናናለን ለምጻቱ የሚሆን ነገር መሆኑን ስለገባን አስቀድመ ስለነገርከን ስም ይባረክ አሜን ሃሌሉያ ናልን ማራናታ ጌታ ሆይ ሰማይ ይከፈትልን ያንተ ምጻት ይፋጠንልን አባቴ ከዚህ ሁሉ ችግር ነጻ እንውጣ በየዓለሙ ያለውን መከራ ስቃይ አንተ ታቃለ እኛ ግን ባንተ ተደግፈን አንተ ከልለህን ሸፍነህን ሰውረህን ይሄው እንወጣለን እንገባለን ችግር አያገኘንም ጌታ ሆይ እንጂ ሁሉም በየቤቱ ያለውን እሱ ያቃል ባለቤቱ ነው የሚያቀውና እንደ ዓለም ግን አልተሰቃየንም እኛ አንተ ስላለህ አባቴ አሁንም እቺን አገር ጌታ አንተ አስባት ኢትዮጵያ ብቻ አይደለም እቺንም አገር ጌታ በየአውሮፕላን እንትኑ ሲፈተሽ ምን ስል ህዝቡ ስቃይ መከራውን ነው የሚያየው እኔ ትላንትን ልጅ ሄዶ ነበር 300 ምናምን ሰው ሰልፍ አለ ሲነግረኝ ጌታ ይሄ ሁሉ መከራ ስቃይ የምጻት ምልክት ነውና እናመሰግንሃለን ለምታረገው ሁሉ ተመስገን 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 ሁልጊዜ ሮሮ ሁልጊዜ ችግር ነው የምናቀርበው አንተ ግን ችግራችንን ሁሉ ቀፈህ ጠቅልለህ ተፈስም ተሸልጦ ሻረቆ ስለምትጥልልን እናመሰግንሃለን አሁንም አንተ ተረከበን አንተ ምራን አንተ ቆመን አንተ ጠንክረን አባቴ ለሚመጣው ሁሉ ጋሻ መከታ ሆነ ተልለህ ያዘን ሁሉ እንደ ፍቃድ ይሁን አባባ እንግዲህ ያልጠራሁት ፊት ያላቀረብኩት የረሳው የዘነጋሁት ቢኖር አንተ አሟላልኝ ቃትትልኝ በጌታ በኢየሱስ ስም ባንደየው ልጅ ስም ስትል ስማን አሜን
አሜን አሜን አሜን እግዚአብሔር ባርክ ሻባዬ ጸጋን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ ክብር ሁሉ ለርሱ ይሁን እግዚአብሔር ለመናችን ጥፋታችን ይስማ በዚህ ጊዜ ተገኛችሁ ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ደናደሩ ደናዋሉ ደናምሹ